የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የኔ ሹበት አጀንዳው ከጀመሩም ኃላፊነት የጎደለው አገዛዙን ከተጠያቂነት ሞራል የለው። በኢትዮጵያ ስር የዘደደው ሰንሰራፋዊ ፖለቲካና የኢኮኖሚ ሙስና መልካም አስተዳደር ችግር ሁሉን ያሳተፈ ስር ነቀለው ተስካልተረገ ድረስ በዘራፊ ህዋት መራሽ አገዛዝ ይስተካከላል ማለት ዘበት ነው። የውያኔ ባለስልጣናት ተሰብስበው ችግሩን ያጋር ነው አሉ የተባለ ያለው ነው እስተ ያለው እስተ አመኑ ብለን ሆዳችን እንድናባባ ከሆነ ሞኛቸውን ይፈልጉ። ካሁን ቀደም ከጠቅላይ ሚኒስትር ቢሮ ጀምሮ በተለያዩ ሚኒስትሮች መስሪያ ቤቶችና አካሎቻቸው ላይ ያልተባለ ያልተነገረ ያልተሰበሰበ ያልተገመገመ ነገር የለም። ሆኖም ነገሮች ሁሉ ማዘናጋ ከጊዜ አጣብቂኝ ለመውጣት የሚጠቀሙባቸው ለማታውሽ ወዳናል። በዘረፋና ፓሰፕ ፕሮፖጋንዳ ላይ ተመሰረተው የውያኔ ጭፎች ያስጨበጨበ ባዲስ የግብ ስልት ለመቀገስ ብቅ ማለቱን ያመለክታል። ያለፉት 25 አመታት የተነበሩ ይህ የውያኔ ባለስልጣናት ዛሬም ስለ ኃላፊነትና ተጠያቂነት የሚናገሩ ሞራልም የላቸው። ለመሆኑ ብሔራቸውና አብሮ አደግነታቸው መከታ በማድረግ በመንግስት መስሪያ ቤት የተሰገሰጉ እነማን ናቸው? የኢትዮጵያ አየር መንገድ በየሀገሩና ኤምባሲዎች በዋቢነት መጥቀስ ይቻላል። ይህ የተባለው ተብሎስ ለቆራጥነት ከማላዘን መጀመሪያ እርምጃውን ከህወሓት ተጀምሮ ተግባራዊ ስራዎችን ሲሰሩ ነው ቆራጥነት የምንለው። የውያኔ ባለስልጣናት በተለያየ ህወሓት በዘረፋና በብሔር ተኮር መጠቃቀም ግንባር ቀደም ኔትወርክ ነው። ቀሪ የውያኔ ድርጅቶችም በኔትወርኩ ቢደራጅም ከህወሓት እውቅና ውጪ አይንቀሳቀስም። የሁሉ እኩይ ተግባር መሪ ህወሓት ነው። አሁንም ቀድሞ በተለያየ ጊዜ የሙስና ኔትወርኮችን ለመበጣጠስ ተጠያቂነትና ኃላፊነትን ለማስፈን የተደረገው ሙከራ በሌቦች ባለስልጣናት ከሽፎ የመልካም ጥያቄን ያነገቡ እስር ቤት ደግሞ ወርደዋል። በአማራና በኦሮሞ ክልል የተደረጉ ግድያዎች፣ መብት ነጻነት የጠየቁ ህዝቦች በጥይት መፈጀት፣ ማሰር፣ መሰደድ ካገዛዙ አስከፊ ተግባሮች ግንባር ቀደም ናቸው። ሀገሪቱ ሁለት የማይታይና የማይታይ የመንግስት አሉ። የሚታየው በሐሰት ተሰብስቦ ሲኖር፣ የማይታየው ግን ይገላል፣ ያስራል፣ ያሳድዳል። የሰው ልጆችም ለነጻነት ባልተረጋገጠበት ጊዜ በአሸባሪ ታርጋ እስር ቤት በሚገቡበት አገር እንዴት መልካም አስተዳደር ይረጋገጣል? መጀመሪያ ነጻነት። አጣብቂ ለመውጣት የተደረገ ልማታዊ ሽወዳ የፖለቲካ ስልት አንዲት አቅጣጫ ነው። ይህ ጉዳይ ቆራጥ እርምጃ ከተወሰደበት የህወሓትና ጭፍሮች ጉሮሮ መቁረጥ ስለሆነ መተግበሩ ያስቸግራል። አሊያም ይህ በመተግበር ከተቃዋሚዎች ጫና ያለ የትግል ስልት ይዞ መዝለቅ ይጠበቅበታል። ላለፉት 25 ዓመታት ኃላፊነት በጎደለው መንገድ በዘረፋና በሐሰት ፕሮፓጋንዳ አገር መራለው የሚለው ቡድን በየትኛው ሞራል ነው ሰላማዊ መንገድ በአንድ ጀንበር ይቀበላል? አጣብቂ ለመጣበት በሚደረገው ልማታዊ ሽወዳ ይቆም። ከጀምሩም ኃላፊነት የጎደለው አገዛዝ ስለተጠያቂነት ሞራል የለው። ታዲያ ይህ በእንዲህ እንዳለ ሰሞነኛው አስቸኳይ ጊዜ አዋጅ ሀገሪቱና ኢኮኖሚውን ምን እያደረሰ ነው? የሀገሪቱ ካዝና የውጭ ምንዛሬ ናፍቆታል። የዶላር ያለህ ያለ ነው ባለፈው ሳምንት ህዝባዊ ተቃውሞ ተከትሎ ኢትዮጵያ ኢኮኖሚ ውድቀት የዶላር ምንዛሬ ወደ 40 ብር እየገሰገሰ መሆኑ የወያኔ ኢኮኖሚዎች ጠቅሰው ወያኔ ወገቡ በፖለቲካ ብቻ ሳይሆን በኢኮኖሚ መሰበሩ መሽመድመዱን ትግልን ሳልጨርስ በአዲስ አበባ መረጃዎች እንደሚጠቁሙት የዶላር ምንዛሬ በከፍተኛ መጠን እያሻቀበ ዶላር በጥቁር ገበያ 26 ብር ላይ ብር እየተመነዘረ ነው ይባላል። ህዝባዊ ንቅናቄ እዳውን ብድሩ ተደራርበው የዶላር ምንዛሬውን በከፍተኛ መጠን እያሻቀበ ሲሆን ዶላር በቁጥር በጥቁር ገበያ ላይ 26 ብር እየተመነዘረ ነው ተብሏል። ዶላር ምንዛሬም መናር ዋነኛ ምክንያት የውጭ ምንዛሬ እጥረት ነው። በኢትዮጵያ የዶላር ምንዛሬ መጠን ለመሻሻል መሆኑ የጠቆሙ ምንጮች ዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት IMF የዶላር ምንዛሬ እንዲሻሻል የሰጡት ምክር መንግስት አለመስማቱ ሌላ ምክንያት ነው። የውያኔ ባለስልጣናት 11ኛው ተኩል ሰዓት ላይ ደርሰዋል። በአሰት እያጭበረበሩ ቢሆኑም እየተጋለጡ ይገኛሉ። የሀገሪቱን ካዝና የውጭ ምንዛሬ ናፍቆታል። የዶላር ያለ እያለ ነው። የባንክ ባለስልጣናቶች ባዶ ካዝና ቅፈው ዶላር በሽ ነው በማለት የተለመደውን ቅጥፈታቸውን እየተናገሩ ሲሆን የወያኔ ኢኮኖሚስቶችም የፖለቲካውን ጉዳይ ካልተፈታ፣ የህዝብ ጥያቄ ካልተመለሰ ኢኮኖሚው በዜሮ መነዳቱ የማይቀር እንደሆነ መረጃዎች እያሳያሉ። ታዲያ ይህ የወያኔ 11ኛው ተኩል ሰዓት አይተንኛም ትግልን ድል ለማስመዝገብ በትዕግስትና በሞራል በአንድነት ከታገልን ዛሬ ለወያኔ ቀኝ እጅ ሆነው አብረው ሀገርና ህዝብን በጭቆና ለሚያኖር ህብረት ያደረጉ ምዕራባውያን ቀልብ እናሸፈታለን። ሐሳባቸው ማስቀየርም አይቀሬ ነው። እነሱ ጥቅም እስከተሟላ በየትኛውም የመንግስት አምባገነን ቢሆን ምን ከመንግስት ጋራ ተሻርከው መኖር ያውቁበታል። ምዕራባውያን በተለይ አሜሪካ በምስራቅ አፍሪካ ያላቸው ብሔራዊ ጥቅም ለማስከበር ሲሉ ወያኔ ተስገብግበው ይደግፋሉ። ይህ አዲስ ነገር አይደለም። ቀጣይነቱንም እናያለን። የኃይል ሚዛን በወያኔ እጅ ባለበት የመንግስት ወንበር ተቃዋሚዎችም ባላዩበት ሁኔታ ምዕራባውያን የሚያሰሉት ከወያኔ ጋር ያላቸውን ቁርኝት ነው። ከማዕከላዊ አፍሪካ እስከ አፍጋኒስታን፣ ከሊቢያ እስከ ኢራቅ፣ በተለያዩ አፍሪካና የመካከለኛው እንዲሁም የእስያ ሀገራት ምዕራባውያን የሚያካሂዱት የፕሮክሲ ጦርነት የተነሳ ሌላው ዙር ቀውስ በምስራቅ አፍሪካና ውጥረት እንዲከሰት ስለሚፈልጉ ከወያኔ ጋር እጅና ጓንት ሆነው ለመስራት አለመወዘናቸውን የሚያመለክት ነው። እንደ ኢትዮጵያ ባሉ ሀገራት ላይ በአሁኑ ሰዓት ሊፈጠር የሚችለው አመጽና ችግር መቆጣጠር ይዞ የሚያመጣው ውጤት እርግጠኛ ሆነው ለማወቅ አለመቻላቸው ከወያኔ ጋር እንዲተሳሰሩ አድርጓቸዋል። በነጻነት ለመኖር ለሚሹና በስር ለሚማጥቁ ወገኖቻችን የሚፈይደው ዋናው አንደኛ ጉዳይ ጠንክረን መታገልና አንድ እርምጃ መጓዝ ሲሆን የዛን ሰዓት የኛን መጠናከርና መታገል የተመለከቱ ምዕራባውያን ምን እንደርዳቸው ከምን ደረሳቸው ማለታቸው መጠየቃቸው ግድ የሚል ነው። ጊዜውም ሩቅ አይደለም። አሁን የሚፈልገው የኛ መታገል ብቻ ነው። የነጮች ከንፈር መጠባ ከብሔራዊ ጥቅም ሚዛን ሂደት ስርዓት ላይ ስለተመረኮዘው ከእንግዲህ የውጭ ምንም አቅምም ጉልበትም አያስፈልጋቸውም። እኛ ከታገልን ስናስመዘግበው ያለውን ትልቁን ድል ምዕራባውያን ቀልባቸውን እናሸፍታለን። የምዕራባውያን ቀልብ ካሸፈትን፣ የተቃዋሚዎች ጉልበት አቅም ካገኘ፣ ምዕራባውያን አቅም ካለው ጋራ ሁልጊዜም ወደ ኋላና ወደፊት ማለታቸው የማይቀር ነው። የምዕራባውያን እነ አሜሪካ ጣፋንታ በአምባገነኖች የሚመጣውን የመንግስት ለውጥ በአምባገነኖች በሀገር ላይ ምን ሊያመጣ እንደሚችል ሰሞነኛው የአሜሪካን እይታ ነው። አሜሪካ ሰሞነኛው የወረደባት ድንገተኛ ነገር አምባገነኖች ምን እንደሚመስሉ እያየች ነው ያለችበት ሰዓት ይመስለኛል። ትራምፕ አሜሪካን በጭንቅ ውስጥ እንደከተታት ሁሉ ትላንትና እነመለስ እኛን በጭንቅ ውስጥ ከተው መለስ ሐሳብና በነመለስ ልቃቂት ውስጥ ተቀኝተን መለስ በሰራቸው ልቃቂቶች የተቃኘው የኢትዮጵያ ፖለቲካ እንደገና ዛሬ ደግሞ ወደ ፋብሪካ ወርዶ ህዋት ስራውን ሊያስፈጽም ችር ጉድ በሚልበት ወቅት ህዝቡ በቃኝ እንግዲህ በኋላ በነመለስ የተፈተለት ጥውስት በነመለስ የተጠቀለለ ልቃቂ ጥውስት አንገኝም። በቃም ፋብሪካ ውስጥም ገብቶ በሚሰራው የፖለቲካ ሲስተም ውስጥ እኛ መቃኘት የለብንም ብሎ በቃኝ ብሎ ይወጣ ህዝብ ዛሬ ሐሳቡን ለማስቀየር የፖለቲካ መለካከቱን ለማስቀየር 6 ወር ወይም 1 አመት የታቀበበት ማዕቀብ ይነሳል ብለን እናስባለን። ይህም የሚሆነው ደግሞ የህብረት አንድነት ሲኖርን ነው። በህብረት አንድነት ፖለቲካችንን ወደፊት ከመራ ነው በህብረት ውስጥ ከሄድን የመለስን ለቃቂትም የመለስን የፖለቲካ ሐሳብ እንዳይካሄድ እናደርጋለን። መልካም ሁሉ መልካም ቆይታ።
ዳሩ ምንድነው የህይወት ሁሉ መኖር ካልቻለ አንዱ ለሁሉ እንትን ከድሮ የመጣ መተባበር ነው የኛ ማንነት ሰው የረዳ
የኔ ቤት ነው ብለን ቁምላችን እኔ ዘራሽ
አድማጮቻችንን ጤና ይስጥልን እያልን ዛሬ እነሆ በሳፑር ዘገየ የተጀመረው ፕሮግራማችን በእንረዳዳ በሚለው ሙዚቃ ቀጥሏል። ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። ከኛ ጋር እንግዲህ አዳዲስ ቴክኒሺያኖችን ብቅ ይያሉ ነው። አንድ ወንድማችን እዚህ ፊት ለፊት የቁጭ ብሎ ቴክኒኩን እየተማረ ነው። ቦታሊዝ ነው ማለት ነው። ግሩምን ሊከካው ነው። ምን ይመስልሻል?
አይ በጣም ደስ ይላል። ግሩም አንዳንድ የማው ማራፋ
አለ አለበት። እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን። በመግቢያ ባለፈው ሳምንት ፕሮግራማችን በተደጋጋሚ እንደተናገርነው በዛሬው ዕለት የመለስ ልቃቂትን የጻፈው ኤርሚያስ ለገሰን ይዘንላችሁ እንቀርባለን። ከዜናው ፕሮግራማችን በኋላ በአጠቃላይ ውይይቱ በካቶ ኤርሚያስ ለገሰ ጋራ ስለ ኢትዮጵያ ወቅታዊ ሁኔታና በተለይም ስለ መጽሐፉ የጻፋቸው መጽሐፉ እኔ መጽሐፉን ሳነብ እኔ እንትኔ ነው የቆመው። ምንድነው እሱ ይሄ ምን ነው የሚባለው? ይሄ ሪሊ እብድ ነው የሚያደርገው። ሰዎች ነን ወይ እንደ ባሪያ ነው የጎተቱን? ሳነበው መጽሐፉና ስለሱ እንወያይ። ኢትዮጵያ ሀገር ነች ወይ? ሀገርማ እንደ ሀገርማ ይቆጥራል? የቆሻሻ ኪሳቸው አድርገው ነው የሚያወጡ? እንሱን ውይይት እናደርጋለን። እናንተስ ምን ትላላችሁ? ኤርሚያስ ጋር ውይይት እናደርጋለን። በሚቀጥለው ሳምንት ማክሰኞ ነው መሰለኝ፣ በ15 ነው የሚጀምረው አይደለም? የረሃብ አድማ ይደረጋል። እኔ በኔ ታሪክ እኔ እስከማውቀው ድረስ ማለት ነው ኢትዮጵያኖች የዲያስፖራ ኢትዮጵያዊ ረሃብ አድማ በሀገሩ ጉዳይ ላይ ሲያደርግ ለኔ የመጀመሪያዬ ነው። እና ትልቅ ዜና ነው። ስዊድን ውስጥ ነው የሚደረገው። ይሄን በተመለከተ ከረሃብ አድማ አዘጋጆቹ ጋራ አጠር ያለ ውይይት ከነሱ ጋር እናደርጋለን አይደለም? ኦልራይት። እንደተለመደው የሳምንቱ ዋና ዋና አርስቶች ይኖሩናል። ሳምንት የተካሄዱት በአለም ዙሪያ በኢትዮጵያም በአለም ዙሪያ የተካሄዱ አሉ። ዋና ዋና ጉዳዮችን እናነሳለን። ለምሳሌ የአሜሪካን ፕሬዝዳንት ምርጫን ዝም ብለን ማለፍ አንችልም።
ኢትዮጵያዊም
መተቸት አለበት። ብዙም ኢትዮጵያዊ ምናልባት ላያውቅ ይችላል። ለምንድን ነው እንደዚህ የሆነው? ለምን አሸነፈ? እንዴት ነው ድምጽ አቆጣጠሩ? ይሄንንም ለማየት እንሞክራለን በምንችለው አቅማችን መጠን። እንደተለመደው 5 ሰዓት ላይ ግሩም ዜና ይዞላችሁ ይቀርባል። እንግዲህ አንቺ ደግሞ በከሳምንቱ ያጠናቀርሽው ዘገባ አለ። ምንድን ነበር
የሳምንቱን ያጠናቀረው ዘገባ? እንግዲህ በእንደ ኢትዮጵያ ሬዲዮ ቀጥታ እናስተላልፈው ነበር ከቦታ ሆነ። ይሄም ምንድነው የሶማሌ ክልል የፍትህና የዲሞክራሲ ንቅናቄ ህብረቱን ራሱን አቋቁሟል። ራሱን ያቋቋመው ሁሉንም የሶማሌ ክልልና የሶማሌ ጎሳዎችን መሰረት ያደረገ ጥሪ አድርጎ ህብረቱን አቋቁመውታል። ህብረቱ ምን ይመስላል? ለምን ተቋቋመ? ለምን ዛሬ ለመቋቋም አስፈለገ? የሚሉ ኢሹዎች ተነስተው ነበር። አንዳንድ ውይይቶች አሉ። እሱን ደግሞ በኋላ እናነሳለን።
እንደሰማው እንደገባኝ ግን ይሄ የህብረቱ አባል ድርጅቶች የሚሉት ምንድነው የገባኝ ነው ከተሳሳተው ካርሚ እኛም እንደሌላው የኢትዮጵያዊ ዜጋዎች እንደ አማራው እንደ ኦሮሞው ተደራይተን በኢትዮጵያዊነታችን የሶማሌ መብታችንን አስከብረን የሶማሌ ብሔር መብታችንን አስከብረን በኢትዮጵያዊነታችን በዛች ሀገር ውስጥ በእኩል ደረጃ መኖር እንፈልጋለን በኢትዮጵያዊነታችን ነው የሚሉት መሰለኝ። ይሄን በተመለከተ ከነሱ ጋራ ስለነሱ ዘገባ ዛሬ ይኖረናል። በሚቀጥለው ሳምንት ፕሮግራም አስበሻል መሰለኝ
ያደርጋቸዋልና
አሁን ተቀላላ። ይሄን በተመለከተ ከዚህ ድርጅት ጋራ በሚቀጥለው ሳምንት ውይይት ይኖረናል። ደስ የሚል ዜና ነው። ኢትዮጵያውያን እየተሰባሰቡ ነው። ለኔ ደስ ነው የሚለኝ። ኢትዮጵያ ልጆቿን እያሰባሰበች ነው። በቀሚሷ ስር በሙሉ ልጆቿ እየተሰባሰቡላት ነው። ደስ የሚል ታሪክ ነው። እንግዲህ አድማጮቻችን ከኛ ጋር እስከ 6 ሰዓት ድረስ እንደምትቆዩ ተስፋ በማድረግ ሌላው
ደግሞ ሰሞኑን እዚሁ መድኃኔዓለም ቤተክርስቲያን ውስጥ የተከሰተ አንድ አዲስና ደስ የሚያሰኝ ዜና ነበረ። እስቲ ግሩም ከትላንትና ውሏችን ምን ይመስል ነበረ? መድኃኔዓለም ቤተክርስቲያን የተደረገው ነገር እንዴት ነበረ? ካየው አብረን ስለዋልን
አው እንግዲህ ያው ትናንትና በዚህ በስቶኮልም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዳንኤል ቤተ ክርስቲያን አንድ ሴሚናር ነበረ ውይይት ማለት ነው። እንግዲህ ይሄ መነሻው ምንድነው? በዚህ በስዊድን ያለው የኢትዮጵያ ስደተኞች ማህበር ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመድኃኔዓለም ቤተክርስቲያን ጋር በመተባበር እንደ አዲስ የጀመሩት እንደ ፕሮጀክት አይነት ሂደት አለ። አብሮ የመስራትና የመተባበር ሂደት አለ። ያ የዛ ክፍል የሆነ ሂደት ነው ትናንትና ቀጥሎ የተካሄደው። ከ15 ቀን በፊት የመጀመሪያ ዙር ውይይት ወይም ደግሞ የመማማሪያ ፕሮግራም ነበር። በዛ በመጀመሪያው ከ15 ቀን በፊት በነበረው ፕሮግራም ስለ ኢንቴግሬሽን እንዴት በስዊድን ውስጥ አብሮ ይኖራል አዲስ የሚመጡ ጥገኝነት ፈላጊዎች እንዴት አድርገው ያሉባቸውን ችግር እንዴት መቅረፍ ይችላሉ፣ ከስዊድን ማህበረሰብ ከሌላውን ከኮሚኒቲው ጋር ያለው ግንኙነት ምን ይመስላል በሚል ከራሱ ከማህበሩ በተወከሉና በሌሎች እንግዶች ማብራሪያ የተሰጠበት ሁኔታ አለ። በዛ የዛንም ጥሩ ነው የነበረው። ትናንትና ደግሞ በበለጠ በርካታ ያለው
አባሎች ነበሩ።
አባሎችና ሌሎችም ተጋባዥ እንግዶች በተገኙበት ፕሮግራም ተካሂዷል። ፕሮግራሙ ትናንቱ በተለይ በዋናነት ያጠነጠነው በዚሁ በማይግሬሽን ጉዳይ ዙሪያ ነው። በማይግሬሽን ሲባል ሰፊ ነው ቃሉ፣ ግን ጥገኝነት ፈላጊዎች እንዴት ምን አይነት ችግር ነው የሚገጥማቸው ችግሩን ይዘረዘርና የመፍትሄ አቅጣጫዎቹንም ለማስቀመጥ የተሞከረበት ሂደት ነው የነበረው።
ከመፍትሄ አቅጣጫዎቹ ውስጥ ከችግሩ የመጀመሪያው መነሻው የቋንቋ ችግር ነው። ዜጎች ከተሰደው ከመጡበት ሀገር ቋንቋ ይቸግራቸዋል። በተለይ ስዊድንኛ ቋንቋ ለምደነውም ሰምተነውም ማናቅ ስለሆነ እዚህ መተን የሚደርስብንን ችግር ይህንን ችግር እንዴት መቅረፍ አለብን እንዴት ማድረግ አለብን የሚለውን ተርጓሚ የሆነው
ዮሐንስ ተስፋዬ
በመሃላችን መጥቶ አንዳንድ ነገሮችን እንዴት ብናደርግ ጥሩ ነው፣ ምሁራን ምን ማድረግ አለባቸው፣ እዚህ ሀገር ያሉ ምሁራን ለዚህ ነገር ምን አስተዋጽኦ አድርገዋል። ብዙዎቹ እንዲያው በደካማነት የተነሳው የአማርኛ ቋንቋ አላደገም፣ በጣም ደካማ ነው የሚለውን ነገር አስረድተናል። እንዴት ደከመ እንዴት ሆነ የሚለውን ደግሞ ወደ በኋላ እንመለስበታለን።
ግን ያልገባኝ ነገር አማርኛ ቋንቋ ደካማ ነው አላደገም
ማለት ምን ማለት ነው? በዚህ በስዊድን ቋንቋ
ስዊድኖቹ ናቸው እንደዛ የሚሉት። ብዙ ብትሆኑም ቋንቋቸው ብዙ አድጎ ብዙ ነገር አልሰራችሁበትም እና ለብዙ በእኛ ከኛ ቁጥር ትንሽ የሆኑ ኮሚኒቲዎች ኢቭን በማይግሬሽን ስቴት በነሱ ቋንቋ ወረቀት ይሰጣል። በኮሚኒቲ ውስጥ ከኛ ትንሽ ሆኖ የኛ ግን ብዙ ሆነን እንደዛ አይነት ነገር አይ ምናምን ነው የሚባለውና ይሄ የሚያሳየው
የኛ የራሳችን
ድክመት ነው።
እኔ ማየው እንደሱ ነው፣ ምክንያቱም የማውቀው ታሪክ አለኝ። ከዚህ በፊት የአማርኛን ትልና ሳትም ፈልገን ነበር ዲክሽነሪ በኢትዮጵያ ማህበር እዚህ ሀገር ለማሳተም ሞክረን የተወሰነ ደረጃ ከሄድን በኋላ ተቋረጠብን። እኛ ያደረግነው ምንድነው አንድ ወንድማችን ኢትዮጵያዊ ወደ 1000 ገጽ የሚሆን መጻፉን ሰማን፣ የአማርኛና የስዊድኛ ትርጉም በጣም አየነው በጣም ወደድነውና አነጋገርነው። እኛ በማህበር ስም ይሄንን ከመንግስት ጋር ዲል እናደርጋለን። ዲል እናደርገው ነው መንግስት ወጪውን እንዲችል ለማሳተም። ከዛ በኋላ ሽያጩን ማንንም አይገባብም ያንተ ነው። መንግስት ከጠየቀ ከመንግስት ጋር ትነጋገራለህ። ምን ያህል ይፈልጋል የሚፈልግ አይመስልም፣ ግን ማህበሩ ምንም ኢንተረስት የለውም። ጀስት ማህበሩ የሚፈልገው ይሄ መጽሐፍ ጥሩ ስለሆነ ታትሞ ለህዝብ መዳረሱ እንደዋል ነው። ተስማማን፣ ደስ አለው። እሱም መጨረሻ ላይ እኛ ኩልቱር ስኩል በርከት የሚባል አለ እዚህ ሀገር፣ ስኩል በርከት ሄደን እነሱ ናቸው ኃላፊ አሉ። መጀመሪያ የድሮው ሚግራሽን በርከት፣ አሁን ኢንተግራሽን ነው የሚባለው፣
ሚግራሽን በርከት ነው።
ኢንቫንዳ በርከት ነበር የሚማሩት። እዛ ስንደውላቸው አይኛ ያገባንም ይሄንን ስኩል በርከት ይሏሉን። እዛ ሄደን ኃላፊዎቹ ጋር ማህበሩ ተነጋገረ። ምን አሉን? እኛ አቅም የለንም የእናንተን ተርጉመን ፕሮፌሽናሊ እንትንም የሚደለንም ካላችሁ አምጡ አሉን። ጭቅጭቅ ስንጀምራቸው ለምንድን ነው የእኛን ኢትዮጵያኖችን የምትጨቁን ምናምን ስናቸው፣ ካላችሁ አምጡ የተዘጋጀ ካላችሁ ሲሉ ደስ አለን። እኛ ኦልሬዲ ተነጋግረን ነበር ከዚህ ወንድማችን ጋር ሄደን ልናመጣ ስንሄድ መጨረሻ ላይ እምቢ አለን። ለምን እንደሆነም አላውቅም። እኔ ነኝ ከእሱ ጋር አንዱ ንግግር ያደረግነው መጀመሪያ ምሻለኝ እሱ ነው። ለምን እንደሆነ አላውቅም እምቢ አለ። ምን እንደተመከረ አላውቅም። በቃ ተው ነው። ከዛ በኋላ ምን አደረግን መጨረሻ ላይ ቢጨንቀን ማህበሩ ባለችው አቅም አይዶን ነው ስንት እንዳወጣን አላውቅም፣ 17 ሺህ ክራውን ምን ሆነ ማህበሩ አወጣና ትንሽ ዲክሽነሪ አሳተምን። ትንሽ አንድ ጎተንበርግ ያለ የእኛ ማህበር አባል የነበረ ነበር እሱ ጀምሮ ነበር እናቅ ነበርችንም ግን ትንሽ ስለነበረች የዛኛውን ወንድማችንን ሽገጽ ሆኖም ነበር ይመረጥ ነው ግን ይሄኛው ትንሽ እንትን ሲል በቃኛ ይችላል አሳተምና ለቋንቋ ለሚቸግራቸው ኢትዮጵያኖች በርካሽ ዋጋ እንሽጣልና በሬዲዮ አስተዋውቀ ምናምን ተሸጠች መጻፎም አለቀች ወዲያው አለቀች ድጋሚ ማላሳተምንም እና ምንድነው ቁም ነገሩ እኔ አላምንበትም ስዊድኖችን መብትን ይዘህ በትክክሉ ከጠየቃቸው እንብሚሉበት ምንም ምክንያት የለ የኛ ግን ችግራችን አንስማማም እርስ በርሳችን እንትን በአንዱ አንድ ነገር ሄዶ ሰርቶ ሲመጣ ሌላው በጎን ይሄድና እንዳይሰራ ያደርጋል ይሄንን መቀርፈን መጣል አለብን ሌላው የኢትዮጵያ ነው ትልቁ ችግራችን እኔ እንደታዘብኩት ከደሃ ሀገር ስለመጣን ገንዘብ የሌለበት ሀገር እኔ እንደሱ ነው ስለመጣን የገንዘብ ነገር ኢንቮልቭድ የሆነበት ነገር ስናይዚህ ጭራችን ነው የሚቆመው እና በቃ እናብዳለን ያላየነውን ገንዘብ ተበልቷል ነው ምንለው ተሰርቋል ነው ምንለው ያ ደግሞ ሰውን ያሸሸዋል ያስፈራዋል እኔ ምን ቦታኝላ እንዲ ሊያደርጋልና አይ ቲንክ ይሄን ነገር ሶል ማድረግ የሚቻለው ኢትዮጵያኖች ራሳቸው ብቻ ናቸው መንግስት ለሁሉም እኔ አቃለሁ ለሁሉም እኩል ራይት ነው የሚሰጠው አንቺ ግን መብትሽን መጠቀም ካልቻልሽ ሊበራሊዝም የሊበራሊዝም ፊሎሶፊ ነው ሊበራሊዝም ምንድነው የሚለው መብት ያስቀምጥልሻል ያችን መብት አንቺ በመታወቂበት መንገድ ተጠቀሚበት ይላል አንቺ ካልተጠቀምሽበት እሱ መጥቶ ነው ንግድ ተጠቀሚበት ያለሽ እና የነዚህ ሲስተማቸው ምንድነው መብትሽን አስቀምጠዋል አንቺ መብትሽን በደም ተራይተሽ ምን ብለሽ ያለሽ ከጠየቅሻቸው ይሰጡሻል በነገራችን ላይ መደራጀት ነገር ሲነሳ ስዊድኖች አንድ ሚሉት ቀልድ አለ እኛ 9 ሚሊዮን ነን ይላሉ ያን ጊዜ 9 ሚሊዮን ነበሩ ጊዜ የማህበሮቻችን አባሎች ግን 27 ሚሊዮን ገደማ ይደርሳሉ ይላሉ ለምን እንደሆነ ታውቃለህ አንድ ሰው 3 4 ማህበር ውስጥ ይገባል ስዊድን ሀገር ውስጥ መደራጀት መንግስት ጣልቃ ሳይገባበት የማንንም መብት ነው የሆድ በሽተኞች ማህበር አለ ያንጀት በሽተኞች አለ ይምናልና ኢትዮጵያኖች ስማርት ከሆኑና በለም ከተደራጁ መጠራጠር መተማመን ካለ መጠራጠር ከሌለ እርስ በርስ እንትን ከሌለ ሰክሲድ ያረጋሉ ይቅናቹ በጣም ቆንጆ ስራ ነው ተጀምረው አደንቀዋለሁ
ለቤተክርስቲያኑ ምስጋናን እየሰጠ
በትክክል አዎ ይሄንን መጀመሪያ ሐላፊነቱን ይወሰዱትና ሐሳቡን የሚያመጡት እነሱ ናቸው ኢኒሼቲቭውን ይወሰዱት
ሊመሰገኑ
ይገባል በእነሱ መንግስት በተለይ እንደተረዳውት ባለፈው አመት ያለው ይሄ ስደተኞች በብዛት ሲገቡበት ያለውን ሁኔታ ኢንተግሬሽኑን ለማመቻቸት በአብያተ ክርስቲያናት በኩል እስቲ እናንተ የምትችሉትን አድርጉ ባለው መሰረት እነሱ ያገኙትን አንዳንድ እርዳታዎች ለሌላውም ለማዳረስ ነው እንደዚያት ነገር አለ ብሎ እንዲዳረጅና እንዲደርስ ያደረጉበት ነገር ነው ያለው
እንግዲህ አይ ቆንጆ ነው በነገራችን ላይ ቅድም ስነግራችሁ ስለዚህ ዲክሽነሪው የረሳሁት አንድ ያሳፈረኝ ነገር አለ እኛ ስንጨቃጨቃቸው ዲክሽነሪው ለኛ ለኢትዮጵያኖችም ያስፈልጋል ብለን ጥርሳችን ነክሰን ያን ስንነጋገር እንዴ አንዱ ከዛው ከነሱ ተደራዳሪ ምን አለ እንዴ እናንተ ኢትዮጵያኖች ምን ያስፈልጋችኋል ለተማራችሁ ቆናችሁ እንግሊዝኛ አለላችሁ ልክ እንደዚህ ነው ያለኝ ቃል በቃል እኔ ነበርኩ የኛን ኢትዮጵያኖችን ዴሊጌሽን የምመራውና ቃል በቃል እንዲህ ሲለኝ ተናደድኩና ሰውየውም የሌላ ቋንቋ ተናጋሪ ነው እናንተም የተማራችሁ ናችሁ ግን በእናንተ ቋንቋ አልናገርም የትኛው ቋንቋ በእናንተ ቋንቋ አለላችሁ ስለዚህ እኛም መብታችን ነው አልኩት ያን ጊዜ አለቃው ስዊድናዊ ነች አየችና ገባት በቃኛ አቅም የለንም የውቀት ያለው የተሰራ ካለ ይዛችሁ ነው አለን እኛ ደግሞ ተነጋግረን ስለነበር ከዛ ልጅ ጋር ደስ አለን ሄደን እናመጣለን ስንል ሐሳቡን ቀየረብን ከዛ በኋላ አፈርንና መልሰንም አልደወልንም ለመንግስት መስሪያ ቤት
እንደው ግን ደራሽ ወገን ነውና ሁላችንም በዚህ ተለይ በስዊድን ሀገር
ተማማሩት
በሙሉ በዚህ ነገር ላይ ምን እናደርግ እንዴት አርገን ብንሰራ ነው ጥሩ በተለይ ዮሐንስ ያነሳ የነበረው ስዊድንኛውን የሚፈትነን ሰው አለ ያም አማርኛው ማን ይፈትነን ያለው አማርኛው ቋንቋውን
ኮሜርስ
አዎ አማርኛችን ቆኛን እኛን ቋንቋ በእኛ የሚፈተን ሰው ያስፈልጋል ለምሳሌ ዮሐንስን የሚፈትን አንድ አማርኛ ቋንቋ ሊቅ ያስፈልጋል ወይ
አንድ ድርጅት አለ ያ ድርጅት ስራው ይሄ ነው ይሄንን እንትን ማድረግ ነው ግን ያ ድርጅት ንስ ከመቀው ድረስ የአማርኛ እንትን የለውም ግን ኢትዮጵያኖች ደግሞ ይሄም አንድ የዚህ ሀገር ፓርትና ፓርሴል ሆኗል ብሎ መከራከርና ማስረዳት ከተቻለ ያንን ማያደርግበት ምክንያት የለም ሌሎችን ቋንቋዎች ሁሉ ደረጃ ይሰጣል ደረጃ መዳቢ ድርጅት ነው አቃል ግን ለኢትዮጵያኖች በዛ ደረጃ አላስገባው ምክንያቱም እኛ ኢትዮጵያኖች መብታችንን ተናንልን ዝም ብለን ዳርዳሩ ነው የምንሄደው ወርሳችን እንባላለን እንጂ በጋራ ሆነን ፊለፊት ያለውን እንትናችንን አናስከብርም እና ያንን ድርጅት ማድረግ ይቻላል
የበረቱ የሚሄዱትንም ሰዎች አብረናቸው ቆሃላቸው ሆነን ማገዝ አለብን
ነው ይሄው ነው እንግዲህ እናንተን ይቅናቹ በጣም ቆንጆ ስራ ነው በሩቆኛ የታዘብኩ ነው በጣም ቆንጆ ስራ ነው ይቅናቹ ኢትዮጵያ አድቨንቸር ሬዲዮ ይደግፋል ይችላል አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም እንደቀጠለ ነው። እንግዲህ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። አሁን የሳምንቱን አበይት ጉዳዮች ለመዳሰስ እንሞክራለን። በዛሬው ምንድነው የያዝናቸው ጉዳዮች?
እንግዲህ ዛሬ አበይት ጉዳዮቻችን አጠራጣራ እናደርጋለን ከሰዓት አንፃር።
ኦኬ።
ፕሮግራሞች አሉ። እንግዲህ በቀደም እንደነገርኩ ሰኞ ለታ በዚህ በአዲሱ የሶማሊያ ክልል የፍትህና ዲሞክራሲ ንቅናቄ ራሱን ሲመሰርት በጣም ደስ የሚል ነገር ምንድነው ከስዊድን ጋዜጠኞች ነበሩ፣ ከኛ ከኦሮሚያ ከሶማሌ
ከኢትዮጵያ ድምጽ ሬዲዮ ከዛ ሁሉ ተጋብዘው ተጋባዥ ሆነው እነሱ ደግሞ ወደ ህዝቡ ያቀረቡት ነገር ምንድነው? ወደ ህዝቡ ያመጡት ነገር ከህዝብ ጋር አብረው እንዴት መኖር እንደሚፈልጉ የሶማሌ ህዝብ እንደሌላው ህዝብ ወያኔ ስርዓት ምን እንዳደረሰበት ምን አይነት ግፍ እንዳደረሰበት ይሄንን ነው ሲያነሱ የነበረው። እኔ ሀገር ቤትም እያለሁ መሰማ የነበረው ምንድን ነው የሶማሊያ ህዝብ ሁሉ ጥያቄው የመገንጠል ጥያቄ ነው ወያኔ ያሳቡ እኛም ሶማሌ ላይ አለ አንድ ተናጋሪ ሲናገር ኢትዮጵያኖች ዛሬ ነው እኛን ችግር ያወቁት አለ። እኔ ራሴ ለመጀመሪያ ጊዜ ያንን ችግር ያወቁት ይዛን ቀን ነው ማለት ይችላል። እንዴት ብትለኝ ሀገር ቤት ሆነክ መሰማው ነገር እነኚህ ሰዎች ለመገንጠል የሚያደርጉት ነገር ሁሉ ሲቆነጠጡ ስታያቸው አሃ ልክ ነው መንግስት ብለን እንድታስበው የሚያደርግ ግን አልነበረም። እነኚህ ሰዎች እንደሌላው እንደ ኦሮሞም እንደ አማራውም መብታቸውን አስጠብቀው የሚገባቸው ነገር አድርገው ከህዝቡ ጋር መኖር ነው የሚፈልጉት። ንቅናቄ ውስጥ አብዱላሂ ማለበት በዛ ቦታ ላይ ባለፈው አቀርበው ነበር እዚሁ ኢንተርቪው አድርገው ነበር እና ከህዝቡ ጋር እንዴት መኖር እንዳለበት ነገ ሽግግር መንግስት ተብሎ ቢነሳ እኛም ሶማሌ የምትፈልገው ነገር አለ ከኢትዮጵያ ህዝብ ጋር አብሮ ለመኖር የሚፈልገው ነገር አለ ይሄን ነገር ደግሞ ለማዘጋጀት ዛሬ እኛ መሰረት ይዘን መቀመጥ አለብን እናንተን ማን ወከላችሁ የሚል ጥያቄ ተነስተው ነበር ማህበረሰቡ ያለው ሶማሌ ነው ወይስ ዛም ያለው ነው ሲል እዚህም ዛም ያለው ነው በጎሳ አው በወጣቶችን አናግረን ሽማግሌዎችን አናግረናል ትንሽ ትልልቆችን አናግረን ምን ማድረግ አለብን የሚለውን በውይይት ይዘነው እዚህ ድረስ ደርሰናል። አሁን መሰረት ነው
ከዚህ በፊት ከአብዱላሂ ጋር ስንወያይ በነገራችን ላይ አብዱላሂን በጣም እናመሰግናለን ምክንያቱም የኢትዮጵያ ድምጽ ሬዲዮ በተለይ በቦታው እንዲገኝለት ደጋግሞ ነው ያስተዋወሰኝ ለዚህም ነው ተወካይ የላክ ነው ኢትዮጵያ ድምጽ ሬዲዮ መገኘት አለበት ነው ያለው። ሌሎች ትልልቅ ሬዲዮ ነው ቴሌቪዥኖች ሁሉ ተገኝቷል ለሱድን ግን ኢትዮጵያ ድምጽ ሬዲዮ መገኘት አለበት ብሎን እና መሰግናለን ተገኝተናል ያለኝ ምንድነው ብዙ ጊዜ ነው ፈጀብን ነው ያለው ይሄንን ድርጅት ወደ አንድ መስረት አለ ማለት ብዙ አመታት ስንዋይበት ስንጨቃጨቅበት ስንከራከርበት ፈጅቶብናል አሁን ተሳክቶልናል ብሎ ከአንድ ከሶስት ሳምንት በፊት ይሄ ነገር ሊደረግ ነውና ሬዲዮኑ መገኘት አለበት በቦታው ተገኝታችሁ ማቀናበር አለባችሁ ብሏል። በጣም ደስ የሚል ነው እንግዲህ ቅድም እንዳልኩት ኢትዮጵያ ልጆቿ እየተሰባሰቡላት ነው እንደገባኝ ከአብዱላህ ጋርም ስናወራ አንቺም በቦታው እንዳየሽው በኢትዮጵያዊነታቸው መብታቸውን አስከብረው በዛች ሀገር ጥላ ስር ለመኖር ነው
የሚፈልጉት።
ይሄንን ደግሞ ማንኛውም ኢትዮጵያዊ ነኝ የሚል ኢትዮጵያዊ የሚደግፈው ነው የሚያበረታታው ነው በርቱ የሚለው ነው። ይሄን በተመለከተ እንግዲህ በሚቀጥለው ሳምንት ፕሮግራማችን የነሱን ተወካዮች ይዘን እንቀርባለን። ሌላው አርስትሽ
ወደሚቀጥለው አርስት ደግሞ ስንሄድ እንግዲህ ከዚህ ከሀገራችን ደግሞ አንዳንድ ይወጣን በርኛ ሀገራችን ነው ደና
አለማቀፋዊ
ሆነን እስቲ አሜሪካና ትራምፕ ምን ይመስላል ወደሚለው እንሂድ።
አሜሪካና ትራምፕ እኔ ባጭሩ ምለው መሰለሽ የዴሞክራሲ እኔ ምለው የራሴ አባባል አለኝ የዴሞክራሲ ዳያላማ ምለው አለ ምንድነው ዴሞክራሲ የሰው ልጅ በሰውነቱ መብቱን ማስከበር መቻሉ ነው። ዴሞክራሲ ማለት አውቶማቲካሊ ጥሩ ነገር መወሰን ማለት አይደለም። ይሄንን ብዙዎቻችን ምናቅ ማወቅ ይኖርብናል። ዴሞክራሲ መብቴን መጠቀም ነው። አሜሪካኖች መብታቸውን ተጠቅመው የማይፈልጉትን ጥለው ትንሽ የሚፈልጉትን አምጥዋል። ያተኮሩት አሁን የማይፈልጉትን መጣል ላይ ነው ያተኮሩት። ምክንያቱም የነ ክሊንተን የዴሞክራቱ ፓርቲ መሪዎች ህዝቡን እረስተውት ነበር ነው የሚባለው እንግዲህ በህዝቡ አካባቢ እረስተውናል ኤታብሊሽመንቱ እረስቶን ችላ ብሎናል ምንም ስለኛ የሚያስቡት ነገር የለም ራሳቸውን ብቻ ነው የሚሉት ያንን ቀጧቸው በድምጻቸው ቀጧቸው የዚህ ዴሞክራሲ እንትኑ ይሄ ነው ድምጽሽን ማንንም ሳያስገድድሽ እንደፈለግሽ ማለት ትችያለሽ ሰይጣንም ልትመርጭበት ትችያለሽ ይሄ ነው የዴሞክራሲ እንትኑ ምንድነው የተደረገው አሜሪካኑ ሰውየው ተጠቀመበት በተለይ መጨረሻው አካባቢ የተናገረው ምንድነው there is nothing you lose ነው ያላቸው what do you lose ምንድነው lose የምታደርጉት ለውጥ ቢመጣ ምንድነው እስከዛሬ ድረስ የተጠቀማችሁት ነገር የለም እና አብዛኛው ደግሞ ወደ ምርጫ የገባለት ይሄ በነሱ አባባል ሂሊ ቢሊ የሚሉት አለ ገጠሬው ይሄ ችግረኛው ነጩ ትራሽ የሚሉት አለ ዋይት ትራሽ ይላሉ መጥፎ ተናጋሪዎች ዋይት ትራሽ የሚሉት አለ ስራ የሌለው በየመንገዱ የሚያድረው ምናምኑን እሱን what have you gone to lose ምንድነው ሉዝ የምታደርገው ውጣና ምረጠኝ መጨረሻ ላይ ያለ ነው ያን ጊዜ ግልብት ብሎ ወጣለት እና የተጠቀመበት ፕሮፓጋንዳ ምን እስከዛሬ ባዶን ነበርክ አሁን እስቲ ሌላ ሞክርና ምን ይበለጥ አትጎዳም ሲለው ወጣና መረጠ ፕላስ እንግዲህ የበክሊንተን ይሄ ፋውንዴሽን የነበረ ችግር አለ የሷብ ጉቦ ወልታለች ፕላስ ደግሞ አሁን እንደሚወራው በመጨረሻ ላይ የኤፍቢአይ መሪ የሷን እንትን አንድ ሳምንት ሲቀረው ይሄ በሜሎን privately ተጠቀመች የሚለውን የመንግስት ስራን በእሱን እከፍተዋለሁ አለ which was ትክክል አይደለም ባሰራራቸው እሱም ጎዳኝ ትላለች ግን ብዙ ነገሮች ተደማምረው ነው በነገራችን ላይ ክሊንተን ከ400 ሺህ በላይ ድምጽ አግኝታለች አሜሪካን ውስጥ የአሜሪካን ህዝቡን ነው ማለት የሷ ድምጽ ከህዝብ ያገኘችው ወደ ግማሽ ሚሊዮን 400 ሺህ እስከ ግማሽ ሚሊዮን ይበልጣል ከትራምፕ ግን ለምን አሸነፈ ምክንያቱም አሜሪካ ውስጥ ሲስተማቸው the winner takes it all ነው የሚሉት ማነው አሸናፊው ነው የሚወስደው ለምሳሌ ፍሎሪዳ ነው ሰጂ አንዳንድ ስቴቶች አሉ ኦሃዮ ፍሎሪዳ ኒው ጀርሲ የሚባሉ አሉ እነዚህ ስቴቶች ምንድነው የሚባሉት ስዊንጊንግ ስቴት ይሏቸዋል የሚለዋወጡ ናቸው የተወሰኑት ቴክሳስ ብትሄጂ ሁልጊዜ ለኮንሰርቫቲቭዎቹ ነው ኒውዮርክ ብትሄጂ ወይም ደግሞ ካሊፎርኒያ ብትሄጂ ሁልጊዜ ለዲሞክራቶቹ ነው ያ አይለዋወጥም ግን የተወሰኑ አሉ ስዊንጊንግ ስቴት የሚሏቸው ወደ 10 ገደማ ናቸው እነዚህ ብዙ ድምጽ አላቸው ለምሳሌ ፍሎሪዳ ወደ 28 ገደማ ድምጽ አለው መሰለኝ ባልሳሳት ያ 29 ድምጽ አለው ኦሃዮ 18 አለው ኖርስ ካሮላይና 15 አለው ድምጽ ምልሽ ኤሌክቶራል ድምጽ ነው የህዝብ ድምጽ አይደለም አሁን ፍሎሪዳ ውስጥ 29 ድምጽ ኤሌክቶራሎች አሉ 29 ድምጽ ነው ያለው ያ ምን ማለት ነው ፍሎሪዳ ውስጥ ያለው ህዝብ 1 ሚሊዮን ህዝብ ቢኖር ከ1 ሚሊዮን ውስጥ 400 ሺህ ክሊንቶንን ቢመርጥና 600 ሺህ ትራምፕን ቢመርጥ በፕሮፖርሽናሊ 400 ሺህ የሚሆን አትወስድም እሷ ከኤሌክቶራሎች ውስጥ 29ም እንዳሉ ለትራምፕ ነው የሚሄዱት ምክንያቱም እሱ ነው የበለጠ ያገኘው you know the winner takes it all የሚባለው ለዚህ ነው ስለዚህ እሱ ያተኮረው እነዚህ swinging state በየጊዜው የሚለዋወጡት ስቴቶች ተከታተለና ያዛቸው እነሱን አሸነፈ ኦሃዮን አሸነፈ ኖርስ ካሮላይናን ቨርጂኒያን ፍሎሪዳን እነዚህ ትልልቅ ህዝብ ያላቸውን ኤሌክቶራሎች እንዳለ በሙሉ ወሰደ ማለት እሷ 400 ሺህ ድምጽ አግኝታ እንደሆነ የ400 ሺህ ዋጋ ይኖረው ኢየሱስ ስላሸነፈ 29ኙም ኤሌክቶራሎች ወደሱ ይገባሉ በዚህ ላይ አሸነፈችው ያሸነፋት እሷ ግን በአጠቃላይ የህዝቡን ድምጽ ካየሽ ግን ወደ ግማሽ ሚሊዮን በላይ ወስዳለች እና አሜሪካን ምንድነው የሚባለው አንደኛው ብቻ ነው አሸናፊ ማራቶን ቢሮጡና ወይ እንደማ 10000 ሜትር ቢሮጡ ወይ ምናምን ሁለተኛው ሁልጊዜ የሚያስተውሰው የለም the winner takes it all አሸናፊው ሁሉንም ይወስዳል that's america ይሄ ነው እንግዲህ
ይሄን ይመስላል እንግዲህ የአሜሪካን ቅኝ
በነገራችን ላይ ምንድነው ፖለቲካው አንዳንድ ሰዎች በጣም እንትን ይላሉ ይደናገጣሉ ምን ይደረጋል ምን ይላል ሲስተሙ ጠንካራ ነው እኛ ኢትዮጵያ ውስጥ ሲስተሚክ መስረት ነው የምንለው የሰዎች መለዋወጥ ወይንም የፓርቲዎች መለዋወጥ ኦፍ ኮርስ ለውጥ ያመጣል ግን ዛት ማች አይደለም ኦባማ ተዚላቸዋል ምን ነበር የሚለው yes we can ነበር የሚለው አይደል በቃ ዓለም ዴሞክራት ሆነች ማለት እዛ ሲገባ ግን ንቅንቅ ማለት የለም ሲስተሙ ታፍ ነው አሁን ሰምተሽው እንደሆነ ትራምፕ ራሱ መጀመሪያ ዘራፊል ነበር አይደለም አልፎ ተርፋውን የትልቁ የሱ ጣላቱ የኦባማ ኬር እዚ የጤናንትኑ ነበርን ምንድነው ያለው ከሱ ጋር ተነጋግሬ የተወሰነውን ፓርቲ ይዘዋል በጣም ጥሩ እንትኖች አሉት አለ አንዳንድ ነገሮችንም ምን አለ ከአለም ህዝብ ጋራ በሰላም መኖር እንፈልጋለን ያለው
እንዳሰበው ሊጋለበበት
አይደለም ፖለቲካ እንደዚህ አይደለም ያ የፕሮፓጋንዳ ፖለቲካ ነው ኦፍ ኮርስ የሚጫወተው ሮል አለ በተለያየውን የሚፈራው ምንድነው ይሄ የንግድ የአለም ንግድ ላይ ቀባ ነው የሚባለው በአማርኛ ሊያደርግ ይችላል ያን ጊዜ ከቻይና የሚገቡ ቃዎች ከውጭ የሚገቡ ቃዎች ወንትን ታሪፋቸውን ከፍ ሊያደርግባቸው ይችላል ዋጋቸው ሊወደድ ይችላል ያን ጊዜ ያገሩ ሸማች ያገሩን ቃ ይገዛል ያገሩን ሰራተኛ ስራ እንዳያጣ ለማድረግ ነው ግን ያ ደግሞ በአለም ገበያ ላይ እንትን ያው እና እነዚህ ነገሮች ሊኖሩ ይችላሉ ግን እና ያለን ታይም ሁልቴል ጊዜ ያሳየናል ለማንኛውም ይሄን ይመስላል የአሜሪካን ሁኔታ እኛ እስካየነው ድረስ
And don't mind, I'm a domino side of fashion. እዚህ ስዊድን ስቶክሆልም ውስጥ የሚደረገውን እኔ እንዳልኩት ለመጀመሪያ ጊዜ በኢትዮጵያኖች ታሪክ ውስጥ የመጀመሪያው ነው ማለት በዳያስፖራ ኢትዮጵያኖች ስለሱ ረሃብ አድማ ሳፑር ውይይት ታረጋለች ወደ ሳፑር ወስዳቸዋል።
ሄሎ ጤና ይስጥልኝ። ሄሎ ሄሎ
ሄሎ ሄሎ ሄሎ
እስቲ እንደገና እንሞክራለን። ሄሎ
አቤት ይስማኛል?
ይስማል በጣም ጥሩ። ወደ ሳፑር ወስዳሉ ሳፑር።
ሄሎ ጤና ይስጥልኝ ዘለለኝ።
አቶ
ዘለለ ጸጋዘለሲ በዚህ በረሃብ አድማው ረሃብ አድማው ምን ይመስላል ማን ያዘጋጀው እንዴት ተዘጋጀ የተዘጋጀ የሚለው ውይይት እናረጋለን ካንተ ጋራ። እስኪ ረሃብ አድማው ለምን ተዘጋጀ በማንስ ተዘጋጀ?
ስለሰጣችሁኝ ጊዜ አመሰግናለሁ። በቅድሚያ እንደው ወደ ኋላ ትንሽ ለማስተዋወቅ ያህል በስዊድን ሀገር የምንኖር የተለያዩ የፖለቲካ አስተሳሰብና አመለካከት ያለን የተለያየ አሰራር የምንከተል የፖለቲካና የሲቪክ ማህበራት የትኛውም አይነት የተለያየ አመለካከት ቢኖረን የሀገራችንን የኢትዮጵያንና የህዝባችንን ሰቆቃ ማስቀደም ያስፈልጋል በሚልነት በራሳችን ተነሳሽነት እንዲሁም በሂደት ታዋቂና ፍላጎት ያላቸው ግለሰቦችም ተሳታፊ እያደረጉበት ያለ ህብረት መስርተን በሀገራችን ውስጥ እየተካሄደ ያለውን አፈና፣ እስር፣ ግድያና ጅምላ ጭፍጨፋ ለምንኖርበት ሀገር መንግስትና ለተቀሩት የዓለም ማህበረሰብ ድምጻችንን ለማሰማት በተጓዳኝም እንደዚሁ የኛን በውጭ የምንኖር ወገኖቹን ድጋፍ ለሚፈልገው ወገናችን አጋርነታችንን ለማሳየት ያላሰለሰ ጥረት እያደረግን እንገኛለን። ይሄ የተቋቋመው ህብረት ከዚህ በፊት የተለያዩ እንቅስቃሴዎችን አድርጓል። በህብረቱ እንቅስቃሴ ላይ በስዊድን የሚገኙ አገር ወዳዶች በንቃት እየተሳተፉና የመሳተፍን ፍላጎት እያሳዩ እንዳለ ቀደም ሲል ባደረግናቸው የተለያዩ መራግቦች ለማየት ችለናል። በመሆኑም በሚቀጥለው ጊዜ እንደዚሁ የነቃ ተሳትፎ ይደረጋል ብለን እናስባለን። በቀጣይ እንግዲህ የዚህ ህብረት የትኩረት አቅጣጫ አካል የሆኑ ሁለት መርሃ ግብሮች አሉን። በኖቬምበር 15 እና 16 የምናደርገው የረሃብ አድማ አንዱ ነው። ይህንን መርሃ ግብር ውጤታማና የታቀደለትን ዓላማ ያሳካ ለማድረግ ቀደም ለማለት እንደሞከርኩት ከዚህ ቀደም ተሳትፎ ሲያደርጉ የነበሩ የሀገር ወዳዶች እንደዚሁም ተሳትፎ እንዲያደርጉ ጥሪ ማስተላለፍ ነው ዛሬ ከእናንተ ጋር የተገኘ ነው። እንግዲህ የረሃብ አድማውን በሚመለከት በተግባራዊ ተሳትፎ ወይም ደግሞ ቀጥተኛ ተሳትፎ የምናደርግ ሰዎች የረሃብ አድማውን ሁለት ቀን እናደርጋለን በ15 እና በ16። ነገር ግን በተለያየ ከአቅም በላይ የሆነ ችግር ያለባቸው ወገኖቻችን ደግሞ በቀጥታ ረሃብ አድማው ላይ ቁጭ ብለው መሳተፍ የማይችሉ ከሆነ በእለቱ የረሃብ አድማው መክፈቻ ላይ በመገኘት መርሃ ግብሩን በቀጥታ መሳተፍ ይቻላል። የመርሃ ግብሩን ጅማሮ ማድመቅ ይቻላል። ቀጥሎ ደግሞ በሁለቱ ቀን ላይ በረሃብ አድማው ላይ የሚገኙ ወገኖቻችንን ወይ በረሃብ አድማው ላይ ቀጥታ የሚሳተፈውን በመጎብኘት ተሳትፎ ማድረግ ይቻላል። በተጨማሪ ደግሞ የመዝጊያለት እንደዚሁ የመራግሩ መዝጊያለት ሁሉም ኢትዮጵያውያን ወይ ደግሞ ሁሉም አግሮዳዶች በእለቱ ተገኝተው የዚህ የመራግሩ መዝጊያ ፕሮግራም መሳተፍ ይችላሉ ብለን እናስባለን። እንግዲህ ሁለት ነገር ነው። አንድ በእለቱ ላይ ሁለቱን ቀን ቁጭ ምንል ኢትዮጵያውያን ይችላል ማለት ነው እናደርግ። በተጨማሪ በእለቱ ተገኝተውን የመክፈቻው መራግብር አብረውን ተሳትፈው ከዛ በኋላ ችግር ያለባቸው መሰረታዊ የሆነ ችግር ያለባቸው ወገኖቻችን ያን አይነት ማድረግ ይችላሉ። አልሴም ታይም ደግሞ መጨረሻ ላይም ሲዘጋ እንደዚሁ ሁሉም ሰው ተሰብስቦ ያን ስራ መርሃ ግብሩን የመዝጋት ፕሮግራም ላይ መሳተፍ ይችላል ብለን ነው የምናስበው።
አይ መልካም። እንግዲህ የት ነው የሚደረገው? ቦታው የት ነው? እዛው ነው የሚታደረው? አንዳንድ ማስታወቂያዎችን ስናይ እዛው ነው የሚታደረው፣ ድንኳን ተደርጎ ነው። እዛ ላይ ስለመሳተፍ ብዙ ሰው ዝግጁ ነው ወይ? እናንተስ ወደ ሰው ደርሳችኋል ወይ?
እንግዲህ እንደ ህብረት ከዚህ በፊት የተለያዩ ከዚህ ጋር ቀጥታ የሚያገናኙ ተሳትፎዎችን አድርገናል። ከዚህ ጋር ያቀናል አሚን እዚህ አካባቢ ኖረው ህዝብ ያቀናል ብዬ አስባለሁኝ። መራግብሩን ቀደም ብለን ስለነበረ አቀደን የነበረው በተለያዩ መንገዶች ወደ ህብረተሰቡ ጋር ለማድረስ ሙከራዎችን አድርገናል። ስለዚህ ተሳታፊ ይኖረናል ብለን እናስባለን። በተገቢ መንገድ አድርገናል ብለን የምናስበው እንቅስቃሴ አሜን ከስከሳሁን በእለቱ ፕሮግራሙ የሚደረገው ፓርላማው ፍለፊት ወይም ደግሞ ሜንቶሬት ነው የሚደረገው ሁለት ቀን ወራብ አድማ። በእኛ እምነት የሀገራችንና የህዝባችን ዘርፍ ብዙ ችግር ወይም ደግሞ በሀገር ውስጥ ያለው ህዝባዊ እንብተኝነት በተወሰነ ደረጃ የተዳፈነ ቢመስልም መሬት ላይ ያለው እውነት የሚያስረዳን ግን ችግራችን እየተባባሰ ነው። አገር ውስጥ ያለው ችግር መልኩን እየለዋወጠ የቀጠለ መሆኑን ነው የምንረዳው። ይህ ደግሞ ሁሉም ሰው ያውቀዋል ብለን ወይም ደግሞ ይረዳዋል ብለን ነው የምናስበው። ስለዚህ ሁሉም ህብረተሰብ አካል ወይም ደግሞ በሲቪል የሚኖር ሁሉም ወገናችን የህዝብ ድምፅ መሆኑ ከዚህ በፊት ስለ ህዝብ ብሶት ሲናገር የነበረው ወይም ደግሞ በየተዘጋጁ መርሃግብሮች ላይ እየተገኘ የህዝብ ድምፅ የሆነበትን ሂደት መቀጠል አለበት። አገር ውስጥ ያለው ችግር እየባሰ እንጂ እየተቀረፈ ወይም ደግሞ መፍትሄ እያገኘ ያለ ነገር ስላልሆነ እያንዳንዱ ሰው እጅና እግሩን አጣጥፎ በመቀመጥ የሚገኝ ነገር እንደሌለ በተደጋጋሚ ገልጸናል። ለእኛም ደግሞ የዚህ ያለው ሁኔታ መሰረታዊ የሆነ ለውጥ ሲመጣ ድረስ እጅና እግሩን አጣጥፎ መቀመጥ የማያስችል የሞራል ግዴታ እንዳለብን ነው የምንረዳው። የሀገራችን ችግር ሁላችንም እንደምንረዳው መፍትሄው እኛው ጋር ነው ያለው። በማንኛውም አቤቱታ የሀገራችን ችግር ይቀረፋል ብለን አናስብም። አልሲም ደግሞ ዝም ብሎ ቁጭ ማለትም ተገቢ ነው ብለን ስለማናስብ ነው ይሄን የምናደርገው። ህብረተሰቡ በዚህ ደረጃ ይረዳናል ብለን ነው የምናስበው። ስለዚህ ብዙ ሰው ጋር ደርሰናል ብለን እንገምታለን።
አዎ እንግዲህ
ይሄንን ማጋጣሚ እየተጠቀም ህብረተሰቡ ጥሪ ነው ማለት ምን
አጥቶ እውነት ነው። እኛም በየፌስቡኩ በተለያየ ድረገጾች ላይ ያየን ነው እና አንድ ላንተም ድረስ መጠይቀው ጥያቄ ህብረቱ በጣም የተጠናከረና ጉልበት ያለው ነው። እዚህ ከተማ ላይ ብዙ ስራ እየሰራ ነው እያየን ነው። ለዚህ ህብረት ኃይልና ጉልበት እንዲሆነ ሁሉም ኢትዮጵያዊ በዚህ ቢገኝ መልካም ነው እንላለን። እና አንተ ከህዝቡ የምትፈልጉት ነገር ምንድነው? ምን ቢያረጋግላችሁ ጥሩ ነው? በዚያውም በስቶኮልም የሚኖር ኢትዮጵያውያን ከእናንተ ጋር ምን ማድረግ አለበት? ለዚህ ለረሃብ አድማ ይሄ ረሃብ አድማ ደግሞ ለመጀመሪያ ጊዜ መስለኝ ማን ነው ሲድኑ ሲደረግ
አመሰግናለሁ። በዚህ በራብ አድማው ላይ ቀጥታኛ ተሳታፊ እንዲሆኑ ሁለት ቀን በራብ አድማው ላይ እንዲሳተፉ የተለያዩ ሰዎች ፍላጎት እንዳላቸው ከግብጽ ባደረግናው ቅስቀሳና ማስተዋወቂያ እየገለጹልን ያለው አሁንም ይሄ ነገር መቀጠል አለበት እናስባለን። ህብረተሰቡ የሀገር ውስጥ ያለውን ችግር ለዚህ ለሚኖርበት መንግስትና ለዓለም አቀፍ ማህበረሰቡም ለመግለጽ በዚህ በሁለት ቀኑ የራብ አድማ ላይ በመቀመጥ ብቻ ሁለቱንም ቀን በመቀመጥ እንዲሳተፍ ጥሪ ማድረግ እንፈልጋለን። ቀድም ያልኩት አማራጮች እንደተጠበቁ ሆኖ ማለት ነው። በጣም ችግር ያለበት አግሮዳድ ግን በግድ ሁለት ቀን ይቀመጥ ብለን አንልም። በመክፈቻው ላይና በመዝጊያው ላይ መጥቶ ችግሩን የሀገሩን ችግር መግለጽ መቻል አለበት የሚል ነገር ነው ማሳሰብ የምፈልገው። ሌላ ግን ተሳታፊዎችም የሚመጣው ህብረተሰብ ይረዳልን የምንፈልገው እኛ እንደ ህብረት እንደዚህ አይነት መድረኮችን ስናዘጋጅ በምንም አይነት ሁኔታ የአንድ የፖለቲካ አመለካከት ያለው ወገን ጥቅም ማዋያ እንዲሆን አንፈልግም፣ ወይም ደግሞ የተወሰነ የፖለቲካ አመለካከት ማንጸባረቂያ እንዲሆን አንፈልግም። የኢትዮጵያ ህዝብ ችግር ጥያቄ የሚቀርብበት ሁላችንም በጋራ ስለ ሀገራችን የምንናገርበት መድረክ እንዲሆን ነው የምንፈልገው እና ሁሉም ተሳታፊ ወይም ደግሞ ወደዚህ መምጣት የሚፈልግ አገር ወዳድ ይህን መረዳት መቻል አለበት። የአንድ ቡድን ስሜት ማንጸባረቂያ አይደለም፣ ወይ ደግሞ የተወሰኑ ቡድኖች ስሜት ማንጸባረቂያ አይደለም። እኔ እስከሚገባኝ ድረስ አሁን ያለው የሀገራችን ላይ ሁኔታ የተለያዩ ሀገሮች በሀገር ውስጡን ጭምር በህብረት መንቀሳቀስ የሚያስፈልግበት ጊዜ ስለሆነ እዚህ የሚኖረው አገር ወዳድ ይህንን ነገር ተረድቶ ለህብረቱ ድጋፍ ማድረግ ያለበት ይመስለኛል። በተቻለ መጠን ይሄ ዲስትራክቲቭ የሆኑ አሰራሮችን ወይም ደግሞ አፍራሽ የሆኑ አካሄዶችን ያለውን መሰረታዊ ችግራችንን ከማባባስ ያለፈ ፋይዳ ሊኖረው እንደማይችል መረዳት መቻል ያለብን ይመስለኛል። ሞር ይሄ ኮንስትራክቲቭ ወደ ሆነው ነገር ማድላት አለብን ብዬ አስባለሁ። ወደፊት የህዝባችንን የድምፅ ፍርድ እስከምናገኝ የትኛውም የፖለቲካ አመለካከት ያለው ቡድን ወደፊት የህዝቡን ድምፅ እስከሚያገኝ ሰዓት ድረስ የያዘውን አመለካከት እንደያዘ ቆይቶ ለኢትዮጵያ ህዝብ ለውጥ የሚመጣበትን ነገር ላይ ትኩረት ማድረግ ነው እንጂ እንደው በረባ ባረባው መፋተግ ያስፈልጋል ብለን አናምንም። ስለዚህ ተሳታፊዎች ወይም ደግሞ በዚህ በሲቪል ዩኒቨርሲቲ የሚኖሩ ኢትዮጵያውያኖች ይህንን ነገር ግምት ውስጥ አስገብተው ከናለ አመለካከታቸው እንዳለ ሆኖ ከነ ልዩነታቸው በዚህ መድረክ ላይ በጋራ የህዝብ ድምፅ መሆን አለብን የሚል መልእክት ማስተላለፍ እፈልጋለሁ። በህብረቱ ድምፅ ስም
እንደገባን ከሆነ ያለ ልዩነታችንን አቻችለን አሁን የረሃብ አድማውን የምናሳየው ኢትዮጵያ ውስጥ በወገኖቻችን ላይ የሚደርሰውን በደል ለውጭው ዓለም ስለሆነ ተቻችለን ያንን በጋራ ለውጭው እናሳይ ነው። ትክክል ነኝ?
በደም ገልጾ
እንደሱ ከሆነ መቼ ነው በስንት ሰዓት ነው የሚጀመረው? ሚንቶሬት ነው መሰለኝ።
ሚንቶሬት ነው።
በስንት ሰዓት ነው ኤግዛክት ሰዓቱን ሰዎች በዛ ቀኑን ሙሉ ወይም ሌሊቱን ከናንተ ጋር ማድረግ የማይችሉ በየትኛው ሰዓት መጥተው ሶሊዳሪቲ ማሳየት የሚፈልጉ መቼ ነው የምትጀምሩት? ኤግዛክትሊ
ኖቬምበር 15 ማክሰኞ ለት በአፍሳት ወይም ደግሞ በአበሻ ቁጣጣር 4 ሰዓት ከ30 10 ከ30 አካባቢ ላይ ስፍራው ላይ እንገኛለን። መርሃግብሩ ማክሰኞ ኖቬምበር 15 በ11 ሰዓት ይጀምራል። ራባድ ማው ላይ የምንቀመጥ ሰዎች በኖቬምበር 15 በ11 ሰዓት ላይ እንቀመጣለን። ለዚህም በሙሉ አድረን በሚቀጥለው ቀን ኖቬምበር 16 በ18 ሰዓት ወይም ደግሞ በአበሻ 12 ሰዓት ላይ የሚጠናቀቀውና ወደዚህ መምጣት የሚፈልጉ ወገኖች ወደው መሳተፍ አለባቸው ምላቸው ወገኖች አንድ የሚቀመጡት ናቸው። ቅድም ለማለት እንደሞከርኩት በመጀመሪያ ግን 10 ሰዓት ተኩል ላይ ተገኝተው መክፈቻውን አብረውን መሆን ይችላሉ። ከዛ በኋላ ማከለ ላይ መጎብኘት ይችላሉ ባላቸው ጊዜ። በመጨረሻ ደግሞ በ16 በ18 ሰዓት ላይ የመዝጊያው ሴረሞኒ ላይ እንዲገኙ ልን ነው መፈልገው።
እንግዲህ የተነሳችሁበት ዓላማ ቅዱስ ስለሆነ ኢትዮጵያዊ በሚችለው መልኩ መቼም የሰው ልጅ ሱሪህን ባንገትህ አውልቅ አይባልም፣ በሚችለው መልኩ እንዲረዳችሁ የኢትዮጵያ ድምጽ ሬዲዮም መልእክት ያስተላልፋል። መልካም እድል እንመኝላችኋለን። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። ጤና ይስጥልኝ። አመሰግናለሁ።
እንደምን አረፈዳችሁ አድማጮቻችን። 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የአስቸኳይ ጊዜ አዋጁ በቀጠለበት በዚህ ሰዓት ህዋት መራሻው አገዛዝ የአማራን ህዝብ መሳሪያ ለማስፈታት በሚል በታጣቂ አማራ አርሶ አደሮች ላይ መጠነ ሰፊ ጦርነት መክፈቱን መገናኛ ብዙሃን ዘግበዋል። ይሁንና ራሱን በጎበዞች አለቆች ያደራጀው የአማራ ታጣቂ አርሶ አደር የወያኔን ሰራዊት በመመከት በጀግንነት እየተፋለመ ይገኛል። በተለይ በሰሜን ጎንደር ልዩ ስሙ አምባ ጊዮርጊስና አንቃሽ በተባለ ቦታ ሳምንቱን በተካሄደ ከባድ ውጊያ ቢያንስ ከ30 በላይ የውሃት ታጣቂዎች ሲገደሉ ከህዝቡ ወገን ከ6 እስከ 10 መሰዋታቸው ታውቋል። በዚሁ ጦርነት የአካባቢው ጎበዝ አለቃ ከሆኑት አቶ ፈንቴ አየልኝ አብረው መሰዋታቸው ታውቋል። የጎበዝ አለቆቹ እንደሚሉት ወያኔ ሆን ብሎ እህል በሚሰበሰብበት ወቅት ሆን ብሎ መሳሪያ ገፋለው የሚለው በቀጣይ አመት ህዝቡን በረሃብ ለመቅጣት በማሰብ በመሆኑ መላው ኢትዮጵያዊ ይህን ሁኔታ በመተባበር እንዲያከሽፍ ጥሪ ያቀርባል። በስደት የሚገኘው የኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስ ያደረ መንግስት እንዲቋቋም ጥሪ ያቀረበ። በስደት የሚገኘው የኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስ ተግባራዊ ተደርጎ የሚገኘውን ያስቸኳይ ጊዜ አዋጅ በማውገዝ ያደረ መንግስት እንዲቋቋም ጥሪ ያቀርባል። በኦሃዮ ደብረሰላም መድኃኔዓለም ቤተክርስቲያን ከጥቅምት 23 26 2009 ባደረገው ስብሰባ በሌሎች የቤተክርስቲያን ጉዳዮች ላይ ጭምር እንደተወያየ ተዘግቧል። በብፁዕ ቅዱስ አቡነ መርቆሬዎስ የተመራው ቅዱስ ሲኖዶስ ስብሰባ በአስቸኳይ ጊዜ አዋጅ የህዋት አገዛዝ በህዝቡ ላይ በጫና ፍጹም ወታደራዊ አገዛዝ በህዝቡ ላይ ስለደረሰው ስነ ልቦናዊ ተጽዕኖና የኢትዮጵያ የወደፊት ዕጣ ፈንታ በተመለከተ ውይይት መደረጉን ከወጣው መግለጫ ለማወቅ ተችሏል። የአስቸኳይ ጊዜ አዋጅን በተመለከተ በህዝብ ላይ ሞትን ያወጁት የህወሓት ባለስልጣናት አዋጁን በአዋጅ እንዲሽሩ ይጠይቃል። በህዝቡ ላይ የተላለፈውን የአፈናና የሰብአዊ መብት ረገጣ ቅዱስ ሲኖዶስ በጥብቅ ያወግዛል ሲል ቅዱስ ሲኖዶሱ በመግለጫ አስታውቋል። ህወሓት ኢህአዴግ የኢትዮጵያን ህዝብ በዘርና በሃይማኖት በመከፋፈል የአማራ፣ የኦሮሞ፣ የጋምቤላ፣ የኮንሶ በማለት የጥቃት ኢላማ በማድረግ የጥፋት ስራውን መቀጠሉን አጥብቆ ይቃወማል ሲል የገለጸው ቅዱስ ሲኖዶስ ይህ የአፈና ስርዓት እንዲለወጥ እያንዳንዱ ሀገር ወዳድ ኢትዮጵያዊ ህብረት ፈጥሮ የህወሓትን እድሜ እንዲያሳጥር በአጽንኦት ጠይቋል። ቅዱስ ሲኖዶስ ለፖለቲካ ፓርቲዎች ባስተላለፈው መልእክት ለህዝብና ለሀገር ህልውና ቅድሚያ እንዲሰጡ፣ ከብሔርና ከጎሳ ይልቅ ኢትዮጵያዊነትና አብሮነት ማዕከል ያደረገ ስራ እንዲሰሩ፣ ልዩነታቸውን በማቻቻል ለሀገር አንድነትና መስዋዕትነት እንዲከፍሉ ተማጽኖ አቅርቧል። የኢትዮጵያ ተዋህዶ ቤተ ክርስቲያን፣ የፕሮቴስታንት አብያተ ክርስቲያናት፣ የእስልምና ተቋማት፣ ሌሎችም የእምነት ተቋማት በህዝብና ለሀገር ህልውና ሲባል በህብረት የሀገር አድን ኮሚቴ እንዲያቋቁሙና በጋራ እንዲሰሩ ቅዱስ ሲኖዶስ ጥሪ ማስተላለፉን በአሰራጫው መግለጫ አስታውቋል። ኢትዮጵያ ህዝብም ስለ ሀገሩ እንዲጸልይ በሃይማኖቱ ጸንቶ በአንድነት እንዲቆም ተማጽኖ አቅርቧል። 44ኛውን የቅዱስ ሲኖዶስ ስብሰባ የህወሓት ከስልጣን እንዲወገድ የሚጠይቀው የቅዱስ ሲኖዶስ መግለጫ የፖለቲካ መሪዎች፣ የሀገር ሽማግሌዎች፣ ምሁራን፣ የሲቪክ ማህበራት ተወካዮች፣ የሴቶች፣ የወጣቶችና የሃይማኖት ተቋማትን ያካተተ ጊዜያዊ የአደራ መንግስትም እንዲቋቋም ጠይቋል። የአውሮፓ ህብረት በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ላይ ልዩ ሪፖርት አዳምጧል። የአውሮፓ ህብረት በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ዙሪያ ባለፈው ረቡዕ ዋና መቀመጫው በሚገኝበት ቤልጅየም ብራስልስ ልዩ ሪፖርቱን የማድመጥ መድረክ አካሂዷል። በዚሁ መድረክ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ፣ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና እንዲሁም አትሌት ፈይሳ ሌሊሳ በአካል በመገኘት በህብረቱ አባላትና አመራሮች ማብራሪያ ሰጥተዋል። በመድረኩ ማብራሪያን ያቀረቡት ፕሮፌሰር ብርሃኑ ነጋ በኢትዮጵያ ያለው አለመረጋጋት ከቁጥጥር ውጭ ከመሆኑና የከፋ ቀውስ ከማስከተሉ በፊት ምዕራባውያን ሀገራት አፋጣኝ እርምጃ መውሰድ እንዳለባቸው አሳስበዋል። ባለፈው ዓመት ተመሳሳይ ማብራሪያን አቅርበው የነበሩት ፕሮፌሰር ብርሃኑ ነጋ በሀገሪቱ ህዝባዊ ተቃውሞ ሲያካሂዱ የነበሩት የኦሮሞና የአማራ ተወላጆች በሀገር ውስጥና በውጭ ሀገራት ያሳዩት ህብረትና አንድነት መንግስትን ጭንቀት ውስጥ ከቶት እንደሚገኝ አብራርተዋል። ገዢው ኢህአዴግ መንግስት ግድያና ፈና እንደ ብቸኛ አማራጭ አድርጎ ወስዷል ያሉት ፕሮፌሰሩ ምዕራባውያን ሀገራት ከኢትዮጵያ ጋር በሽብርተኝነት ጉዳይ ያላቸውን አጋርነት በማስቀደም ለወቅታዊ የሀገሪቱ ችግሮች በቂ ትኩረት አለመስጠታቸውን ራሳቸውን ዋጋ ሊያስከፍላቸው እንደሚችልም አስረድተዋል። በሀገሪቱ ያለውን ፖለቲካዊ ውጥረት እልባት ለመስጠት በሀገር ውስጥና በውጭ ሀገር ያሉ የፖለቲካ ድርጅቶች የሚያካትት የሽግግር ምክር ቤት ማቋቋሙ ዋነኛ መፍትሄ መሆኑንም ገልጸዋል። በአውሮፓ ህብረት መቀመጫ በሚገኝበት ብራስልስ ከተማ ተገኝተው በወቅታዊ የኢትዮጵያ ጉዳዮች ዙሪያ ማብራሪያ ያቀረቡት ፕሮፌሰር ብርሃኑ ተግባራዊ ተደርጎ የሚገኘው የአስቸኳይ ጊዜ አዋጅ እንዲነሳና የፖለቲካና የህሊና እስረኞችን በአስቸኳይ እንዲፈቱ ጥሪ አቅርበዋል። ገዢው ኢህአዴግ መንግስት ጥሪውን ተቀብሎ እርምጃ የማይወስድ ከሆነም የኢትዮጵያ ህዝብ በጀመረው መንገድ ራሱን ነጻ ያወጣል ሲሉም አክለው ተናግረዋል። መንግስት ለቀረበው ጥያቄ በጎ ምላሽ የማይሰጥ ከሆነ በግላቸው የሚወስዱት እርምጃ እንዳለ ተጠይቀው ሲመልሱ አገዛዙን እስከ መጨረሻ እስትንፋሴ ይፋለመዋለሁ ሲል ምላሽ ሰጥተዋል። በዚሁ መድረክ ተጋባዥ የነበሩት ዶክተር መራራ ጉዲና በኦሮሚያ ክልል እንዲሁም በአማራ ክልል ሲካሄዱ በቆዩ ህዝባዊ ንቅናቄዎች ወደ 1500 የሚጠጉ ሰዎች መሞታቸውን ይፋ አድርገዋል። ገዢው መንግስት እየወሰደ ባለው በዚሁ ያህል እርምጃ ተጨማሪ ወደ 60,000 አካባቢ ሰዎች ለእስር መዳረጋቸውንም የኦፌኮ ሊቀመንበሩ ገልጸዋል። ሁለት ክልሎች በአሁኑ ወቅት በወታደራዊ አገዛዝ ስር ይገኛሉ ያሉት ዶክተር መራራ ጉዲና የአስቸኳይ ጊዜ አዋጁ በአስቸኳይ እንዲነሳና አዲስ የሽግግር መንግስት እንዲቋቋም ጥሪን አቅርበዋል። አትሌት ፈይሳ ሌሊሳ በበኩሉ የአውሮፓ ህብረት አምባገነን ሲል ለገለጸው የኢትዮጵያ መንግስት ድጋፉን ከማድረግ እንዲቆጠብ ጥሪውን አቅርቧል። የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ከ11,000 ሰው በላይ ማሰሩን የኮማንድ ፖስት አስታውቋል። የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ከ11,000 ሰዎች በላይ በቁጥጥር ስር መዋላቸውን የኮማንድ ፖስቱ የአዋጁ አስፈጻሚ መርማሪ ቦርድን በመጥቀስ የስርዓቱ መገናኛ ብዙሀን ዘግበዋል። ቦርዱ ይፋ እንዳደረገው በስድስት የተለያዩ ሀገሮች ክፍል በሚገኙ ማጎሪያ ጣቢያዎች 11,607 ሰዎች በቁጥጥር ስር ቢገኙም ጉዳዩን በቅርብ የሚከታተሉ አካላት የተቃዋሚ ፖለቲካ ድርጅቶች ቁጥሩ ከዚህ እጅግ ሊበልጥ እንደሚችል ገልጸዋል። ባለፈው ረቡዕ በአውሮፓ ፓርላማ ማብራሪያ የሰጡት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ከ60,000 ሰዎች በላይ በቁጥጥር ስር እንደዋሉ መግለጻቸው ይታወሳል። የአዋጁ አፈጻጸም መርማሪ ቦርድ የተባለው አካል ይፋ እንዳደረገው በሸዋ ጦላይ፣ በዝዋይ አላጌ፣ በዲላና ይርጋለም፣ በባህር ዳር እንዲሁም በአዲስ አበባ በሚገኙ የማጎሪያ ጣቢያዎች በድምሩ 11,607 ሰዎች ይገኛሉ ብሏል። ቦርዱ ታሳሪዎቹ የተጠረጠሩበትን ጉዳይ እንዳብራራው ሁከት በመፍጠር ንብረት በማወደም የጸጥታ ኃይሎች ላይ ጥቃት በማድረስ ሰንደቅ ዓላማን በማቃጠልና አሸባሪ ድርጅቶችን ሰንደቅ ዓላማ በማውለብለብ የሚሉ ይገኙበታል። የታሳሪዎቹ ስም ዝርዝርም በቅርቡ ይፋ እንደሚደረግ ቦርዱ አስታውቋል። በሌላ ዜና የዞን 9 ጦማሪ በፍቃዱ ኃይሉ በጸጥታ ኃይሎች መታሰሩ ተገልጿል። የዞን 9 ጦማሪ የሆነው በፍቃዱ ኃይሉ ባለፈው አርብ ህዳር 2 ቀን 2009 ዓ.ም ከጠዋቱ 12 ሰዓት በአካባቢ በመኖሪያ ቤቱ እያለ ኮማንድ ፖስቱ ሊያናግር ይፈልጋል በሚል በሲቪል በለበሱ የጸጥታ ኃይሎች መወሰዱ ተዘግቧል። ከሌሎች የዞን 9 ጦማሪዎችና ጋዜጠኞች ጋር በመሆን ለአንድ ዓመት ከስድስት ወር የእስር ቆይታ በኋላ በዋስትና የተለቀቀውና አቃቤ ሕግ ይግባኝ የጠየቀበት ጦማሪ በፍቃዱ ኃይሉ በጸጥታ ኃይሎች ቁጥጥር ስር ከዋለ በኋላ መጀመሪያ አካባቢ በሚገኝበት ወረዳ 6 የፖሊስ ጣቢያ እንዲቆይ ተደርጎ ከሰዓት በኋላ የካ ክፍለ ከተማ ፖሊስ ጣቢያ መወሰዱን ምንጮች ዘግበዋል። የዞን 9 አባል የሆነው ዘላለም ክብረት በትዊተር ገጹ ላይ የጸጥታ ኃይሎች ጦማሪ በፍቃዱን በቁጥጥር ስር ከዋሉት በኋላ ያሰሩበት ምክንያት በኦክቶበር 31 ቀን 2016 ከአሜሪካ ድምፅ አማርኛው ዝግጅት ቃለ መጠይቅ በመስጠቱ እንደሆነ ገልጸውለታል በማለት ገልጸዋል። ጦማሪ በፍቃዱ ኃይሉ ከእስር ከተፈታ በኋላ ውይይት በሚባል ወርሃዊ መጽሔት ላይ በዋና አዘጋጅነት እየሰራ መሆኑ የሚታወቅ ሲሆን ከአራት ቀን በኋላ ህዳር 6 ቀን 2009 ዓ.ም አቃቤ ሕግ በዋስ የተለቀቀበትን በይግባኝ ለአምስተኛ ጊዜ እንዲታይለት ቀጠሮ መያዙን የደረሰ መረጃ ያመለክታል። የዞን 9 ጦማሪያን ለፕሬስ ነጻነት ላበረከቱት አስተዋጽኦ በአሜሪካ ኒውዮርክ ከተማ የዓለም አቀፍ የፕሬስ ነጻነት ሽልማት ከሲፒጄ እና በስዊዘርላንድ ጄኔቫ የማርቲንስ ኢልናስ 2016 ሽልማት ማግኘታቸው የሚታወስ ነው። የሶማሌ ህዝባዊ ንቅናቄ መመስረቱ ተገለጸ። ከዋዜማ ሬዲዮ የተገኘው ዘገባ እንደሚያመለክተው በኢትዮጵያ ሶማሌ ክልል ህዝብ ለፍትህና ለእኩልነት የሚያደርገውን ትግል ለማገዝና ለማስተባበር አዲስ የሶማሌ ህዝብ ንቅናቄ መመስረቱን አስተባባሪዎቹ ይፋ አድርገዋል። የሶማሌ ክልል ፍትህና ዲሞክራሲ ንቅናቄ ተብሎ የሚጠራው ይህ ድርጅት የሶማሌ ህዝብ ትግል ከቀሪው የኢትዮጵያ ህዝብ ትግል ጋር ለማስተሳሰር አላማ ያለው መሆኑም ተገልጿል። በስዊድን ስቶክሆልም ሰሞኑን ይፋ የተደረገው ህዝባዊ ንቅናቄ በአፋጣኝ ወደ ስራ ገብቶ በክልሉ እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን የሚያገልጥና ህዝቡን የማንቃትና ማደረጀት ስራ እንደሚያከናውን አመልክቷል። በክልሉ ለአራት አስርት ዓመታት እየተንቀሳቀሰ ካለው የኦጋዴን ነጻ አውጪ ግንባር ጋር በሚያስማሙ ጉዳዮች ላይ ተግባብቶ ለመስራት ፍላጎት እንዳለውና በዋነኝነት ግን የሶማሌ ህዝብ ፍላጎትና ምኞት ለቀሪው የኢትዮጵያ ህዝብ በማሳወቅ ላይ ተኩሮ ለመስራት መዘጋጀቱን አስተባባሪዎቹ ተናግረዋል። ለዘመናት የዘለቀ መገለልና በጥርጣሬ መታየት ሰፍኖ ቆይቷል። አሁን ጊዜው የሶማሌ ህዝብ በማንነቱ ተገቢው ቅነት ሰጥቶት በመረጣው መንገድ የሚኖርበት ነው ሲሉ ከአስተባባሪዎቹ አንዱ አቶ ጀማል ድርዬ ገልጸዋል። አቶ ጀማል ድርዬ ምክር ቤት አባል የነበሩ ሲሆን ስራቱን ትተው በአውሮፓ በስደት ይኖራሉ። በአማራ ክልል በአዊ ብሔረሰብ አስተዳደር ዝራይ ተራራ ላይ እሳተ ገሞራ መሰል ክስተት መታየቱ ተዘግቧል። እስካሁንም ድረስ 400 ሜትር የሚሆነው ተራራ በጭስ በመታፈል ላይ ነው። ይህ ክስተት በቀዝቃዛ አካባቢ ከ500 ዓመት አንዴ ሊከሰት እንደሚችል ባለሙያዎች ገልጸዋል። የባህርዳር ዩኒቨርሲቲ እና ሌሎች ከጃፓን የመጡ ተመራማሪዎች በጉዳዩ ላይ ጥናት እያደረጉ መሆኑም ተዘግቧል። በመጨረሻም ዘግየት ብሎ በመጣ ዜና ትናንት ለዛሬ ረፋድ ላይ ሳንጃ የሚገኘው የወያኔ ወታደራዊ ካምፕ ላይ ከፍተኛ ጉዳት መድረሱ ተዘግቧል። ከፍተኛ ጉዳት የደረሰበት ለጊዜው ማንነታቸው ያልታወቁ የነጻነት ታዋጊዎች ወታደራዊ ካምፑን በሌሊት በመውረር ቁጥራቸው ያልታወቀ የወያኔ ወታደሮችን በመግደል መሳሪያዎችን ይዘው መሰወራቸው ተዘግቧል። በአሁኑ ሰዓት ሳንጃ ጦር ካምፕ አካባቢ ከፍተኛ ውጥረት መንገሱ ሲገለጽ፣ በአካባቢው ሰው ማለፍ እንደማይችልም ተዘግቧል። በወገራ ወረዳ በትናንትናው ዕለት የጎንደር አርሶ አደሮችን ከበባ ለማድረግ ወደ ቦታው የተላከው የውሃት ወታደር ከጀግኖቹ ጋር ተፋጦ ዙሪያውን እንደሚገኝ መረጃዎች አመልክተዋል። የሳምንቱ አበይት ዜና በዚሁ ተጠናቋል።
Yeah. ዝግጅትና የውይይት መድረክ በስቶክሆልም ስዊድን
ባዲ ዘመት የለም ሞት ባዲ ዘመት
የለም በሀገራችን እየተካሄደ ያለውን ህዝባዊ እንቢተኝነት ብለን የመንግስትን አፈናና የሰብአዊ መብት ጥሰቶች ደከመኝ ሰለቸኝ ሳይል ለተቀን በመቃድ በመከታተል እያንዳንዱ ኢትዮጵያዊ ስለ ሀገሩ ሁኔታ ወቅታዊ የተሟላና ሚዛናዊ መረጃዎችን በማድረስ በሀገር ቤትም ሆነ በአለም ዙሪያ ያሉ ዜጎች በቂ ግንዛቤ እንዲኖራቸው በማድረግ ከፍ ያለ ሚና በማበርከት ላይ ያለው ኢሳት ተደራሽነቱን ለማስፋት ብሎም ከህወሓት መራሹ መንግስት የሚቃተበትን የአፈና መረብ በሀገር ወዳድ ኢትዮጵያኖች ይገዛ ተቋቁሞ በአስተማማኝ ሁኔታ ለመቀጠል ያስችለው ዘንድ በስቶክሆልም ስዊድን የውያኔን አስቸኳይ የአፈና አዋጅ ኢሳትን በአስቸኳይ በመደገፍ እናክሽፍ በሚል ርዕስ ልዩ የመወያያ የገቢ ማሰባሰቢያና የመዝናኛ ጊዜ ተዘጋጅቷል።
ያውደሌ ዛሬ ምን አለ አትንኩኛለ ያውደሌ
በእለቱ የኢሳት ጋዜጠኞች መሳይ መኮንን ከአሜሪካ ዋሽንግተን ዲሲ እና እንዲሁም መታሰቢያ ቀጠላ ከለንደን በአካል በመገኘት የውይይት መድረኩን ዋና አጋፋሪነት ይመሩታል። ስለ ኢሳትም ካላቸው የጋዜጠኝነት ልምድ የሚሉን ነገር ይኖራቸዋል። ድምፃዊት ማህሌት ደመረ የእለቱን ዝግጅት የተለያዩ ጣዕም ባላቸው ሙዚቃዎች በማድረግ ከለሊቱ አንድ ሰዓት ድረስ አብራን ተዘልቃለች ታደምቀዋለች። ባህላዊ ምግቦቻችንና የመጠጥ ዝግጅቶችም ፍላጎቶን በጠበቀ መልኩ በተመጣጣኝ ዋጋ ለርሶ ተዘጋጅተው ይጠብቀውታል።
ሰከን
የመግቢያ ዋጋ 200 ክሮነር ሙሉ የሙዚቃ ዝግጅቱን ጨምሮ ቦታ ሮተማነ ቬገን 26 ቱናልባና አልቢ ቀን ቅዳሜ ኖቬምበር 19 2016 ዓመተ ምህረት ሰዓት ከ14 ሰዓት ጀምሮ አዳራሹ እርሶን ለመቀበል ክፍት ነው ይጠብቆታል። ዝግጅታችንም እስከ ሌሊቱ 1 ሰዓት ይዘልቃል። ኑ ከቤተሰቦ ጋር በመሆን ኢሳትን ይደግፉ ይዝናኑ የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ የማይረሳ ትዝታንም ያተርፉ።
አትግደሉት የቀኝ መንግስት በሀገሩ በህዝቡ ላይ ተኩሱ።
ኢሳት የህዝብ አይን ጆሮና ልሳን ነው።
ሰከን በል እንጂ አንዱ ካንዱ ሳይበልጥ
የኢሳት ድጋፍ ኮሚቴ ስዊድን
ገለው ደምም ሳይፋሰስ በኋላቸው ጥፋት እጁ ሳይወቀስ ተማምሮ ተፋቅሮ በአንድነት መኖሩ ይጠቅመናል እንጂ
ወልቃይት ዋልባ
አንቺን ቢያሰሰኝ የምየን ስጋ አንር ሚሆንብኝ አንቺን ቢያሰሰኝ
አድማጮቻችን እንግዲህ በመግቢያው ፕሮግራማችንና ባለፈው ሳምንት ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ የመለስ ልቃቂትን በአሁኑ ጊዜ ማለት ነው የጻፈው ወንድማችን ኤርሚያስ ለገሰ በቀጥታ ከአሜሪካ ከኛ ጋር ይገኛል። ተናስተልኝ አቶ ኤርሚያስ።
ሰላም ተናስተልኝ እንደምናችሁ?
አቶ ኤርሚያስ እንግዲህ አንድ ሁለት መጻፎች ጽፋል ከዚህ በፊትም እንደዚሁ ተመሳሳይ መጻፍ ጽፈ ነበር። ያሁኑ ትንሽ ጠጠር ያለ ነው ኔ ራሴ ሳነበው እንዴ እውነት 90 80 100 ሚሊዮን ኢትዮጵያዊ ያለባት ሀገር እንደዚህ እንደ ቆሻሻ ትበዘበዛለች? በጣም ነው የገረመኝ እዛ ላይ የጻፍከው በሙሉ ወደ እንትኑ ከመግባታችን በፊት እውነት ነው
ማለት
በጣም በቃ ከመዘግነን እንዴት ልበል እንዴት ብዬ ላስረዳ መጻፉን ሳነበው መፈጠሬን ነው የጠላሁት።
እንግዲህ እኔ ስጽፈው ካለፈው ምናልባት በተወሰነ መልኩ የተለየ የሆነው በመረጃ እና በማስረጃ እንዲደገፍ ተደርጓል እና ምናልባት በእያንዳንዱ ገጽ ላይ መረጃዎች አሉ፣ ማስረጃዎች አሉ። የጽሁፍ ነው በብዛት የጽሁፍ ማስረጃዎች እና የቃል ማስረጃዎች ሰዎች የተናገሩት በተለይ ከነሱ የወጣው ነው። ሁለተኛ የማስረጃዎቹ በብዛት አይታቸው አረብያቸው አልቶ ካልከኝ
አንብያቸው
ከራሳቸው ለስራቱ ቅርብ ከሆኑ የሚዲያ ተቋማት ለምሳሌ በሁሉም ቦታ የሚነሳው ሪፖርተር ጋዜጣ ነው። ሪፖርተር ደግሞ የአማራ አረጋ የሚባለው በፊት የህወሓት አባል የነበረውና ከበራ ጀምሮ አብሯቸው የመጣ አሁንም ሌሎች ጋዜጦች ሲጠፉ በስራ ላይ ያለው ሪፖርተር ነውና ሌሎችም የድርጅት የውስጥ ሰነዶች የሚታዩ የቴሌቪዥን በቦይ ቢቢሲ የተነገሩ ንግግሮች ናቸው እና እንግዲህ እስካሁንም ይሄኛው ጽሁፍ እዚህ ጋር ስህተት ነው ትክክል አይደለም ብለው የመጡ ነገር የለም እና
እኔ ለማለት የፈለግኩት ምን መሰለ ጽሁፉ ትክክል አይደለም ወይንም ሀቁ ትክክል አይደለም ነው ሳይሆን እስከዚህ ድረስ ይሄ ወንጀል ሲሰራ ይሄ ሁሉ ህዝብ እያየ እየሰማ እንዴት አስቻለው? እኔ ይሄችን በማንበብ ብቻ ጭንቅላቴ ነው የዞረው ከዛ አንጻር ለማለት ያህል ነውና እስቲ እንደው ወደ ውይይታችን ለመግባት ያህል ባጭሩ ያለችን ጊዜ ውስን ነች። 40 ደቂቃ ነው 40 ደቂቃ አይበቃንም ታሪክ ያለውን ሁኔታ ለማየትና የመለስ ልቃቂት ብለ ያልክበት ምክንያት ምንድን ነው? የመለስ ልቃቂት ባጭሩ
የመለስ ልቃቂት እንግዲህ ያው መጽሐፉን ላገኙ ሰዎች አንብቦ ሲጨርሱ ያገኙታል ብዬ አስባለሁ። እንትኑ መንገዱን ነው የሚያሳየው። የአንድ ያላለቀ መንገድ አለ ያ መንገድ ሲያልቅ ምን ይሆናል የሚለውን ለማሳየት ነው። ለምሳሌ ያው ጥጥ ከጥጥ ጋር የተያዘ ነው ልቃቂት። ሁሉም ሰው እንደሚያውቀው መጀመሪያ ጥጥ ይፈተላል ምን ይባላል እያለ እያለ ከልቃቂት ነው ወደ ልብስ የሚሄደው። ስለዚህ ልቃቂት የሚለውን የመንገዱ መሃል የቆመ ብናደርገው ልብስ ከመሆኑ በፊት ያሉት ሌሎች ስቴፖች አሉና አሁን ያለንበት ደረጃ በተለይ ከዚህ ከኤክስፐርት እና ከሌሎቹ ጋር ተያይዞ በልቃቂት ደረጃ ነው ያለነው። ምናልባት በውስጥ አይተው ከሆነ ያው ያያችሁት የኤክስፐርት ኢምፓወርመንት ፕላን የሚል ምዕራፍ 4 ላይ አለ ከ1985 እስከ 2025 ዓመተ ምህረት የሚል። ስለዚህ አሁን ያለንበት ዓመተ ምህረት 2008 ነውና መሃሉ ላይ ነው ያለነው። ከመሃሉ በኋላ ከዚህ በኋላ ከሄደ እንግዲህ ከዚህ መጽሐፍ ላይ የተቀመጡ እንትኖች ትንቢያዎች አሉ፣ እንደዛ ትንቢያዎች ይፈጸማሉና ጆርኒው ወይም ይሄ መንገዱን ለማሳየት ነው ልታቂት የሚለው ይገባው ባጭሩ።
ኦኬ፣ ወደ መጽሐፉ ስንመጣ ኤፈርት ትልቅ ቦታ ይዟል ለወያኔ የኢኮኖሚ ሀገሪቱን ለመበጥበጥ ለመበቦዝቦዝ ለመበዝበዝ በምሳሌ ታስቀምጣለህ አልሜዳንና ሞሰብን ባንክም አለ ወደዛ እንሄዳለን እስቲ ስላልሜዳና ስለሞሰብ በተራ በተራ ስለሁለቱ እንዴት አርገው አገሪቷን አልሜዳ የጨርቃ ጨርቁን እንዴት አርገው እንደተቆጣጠረ አቶ መለስ አልሜዳ እንዳይከስር ምን እንዳደረጉ መጻፍ ላይ ያለውን አጠር አርጋ አስቀምጥልን
አልሜዳ ጨርቃ ጨርቅ የሚለው በክፍል 2 ምዕራፍ 9 ላይ የተቀመጠ አንዱ ማሳያ ነው እንደ ማሳያ ነው የቀረበው እያንዳንዱ ነገር በዝርዝር አይደለም የቀረበው ግን ለሰዎች ጥሩ ምሳሌ ሊሆን ይችላል በሚል ነው እንግዲህ አልሜዳ ጨርቃጨርቅ ሲመሰረት መጀመሪያ ምናልባት ታስታውስ ከሆነ ኢትዮጵያ ውስጥ የነበሩ ትላልቅ ጨርቃጨርቅ ፋብሪካዎች ነበሩ እንደ አቃቂ ጨርቃጨርቅ አርባ ምንጭ ጨርቃጨርቅ አዋሳ ጨርቃጨርቅ እነዚህ በሙሉ መጀመሪያ እንዲጠፉ ሰራተኞቻቸው እንዲያባርሩ ስራቸውንም እንዲቀንሱ ነው የተደረገው በተለይ አቃቂ ጨርቃጨርቅ በአንድ ጊዜ ከ4000 ሰራተኛ በላይ ነው የተቀነሰው አርባ ምንጭ ጨርቃጨርቅ ከ5000 ሰራተኛ የተቀነሰው ቃጠሎ ሁሉ እንዲደርስበት ነው የደረገው ይሄ የሆነ ያለ በጎን የተመሰረተው አልሜዳ ጨርቃጨርቅ ነው ስለዚህ ለአልሜዳ ጨርቃጨርቅ መመስረት የመጀመሪያው እርምጃ ከዚህ በፊት በኢትዮጵያ ውስጥ በጣም ታዋቂ የነበሩትን እና አቂን አርባ ምንጭን እና ባህር ዳር ጨርቃጨርቅን ማዳከም ነው ከዛ ቀጥሎ የሆነው ምንድነው አልሜዳ ጨርቃጨርቅ ሲመሰረት እንኳን የተመሰረተው በባንክ ብድር በሚባል 1.5 ምናምን ቢሊዮን ብር ከባንክ ተበድሯል በሚል ነው የሚለውና እሱም በመረጃና ማስረጃ ተቀምጧል እንግዲህ ያሳዛኙ ነገር ያ ሁሉ ብድር ከተወሰደ በኋላ የማይከፈል እና የተበላሸ አካውንት ውስጥ እንዲገባ ተደርጎ ብድሩም እንዲቀር ነው የተደረገው ያ የኢትዮጵያ ህዝብ ገንዘብ ሙሉ ለሙሉ እንዲቀር ተደርጓል ከዛ በኋላ አልሜዳ ከተቋቋመ በኋላ ያው ጨርቃጨርቆቹን ሲያመርት ፕሮዳክሽኑን ወደ መንግስታዊ ተቋማት ለማስተማራት በተለይ አልሜዳ አንድ ሰሞን የጨርቃጨርቅ ምርት ሲወድቅ አልሜዳን እናድን የሚል ፕሮጀክት በአቶ መለስ ተቀርጾ ይሄ አልሜዳን እናድን ፕሮጀክት ከሞላ ጎደል የመንግስታዊ ተቋማትን እንደ ገንዘብ ማስገኛ በተለይም የመከላከያ ሚኒስትርን ጽፈት ቤቶችና መከላከያ ወታደሮቹ ሬንጀር ከወታደራዊ ቁሳቁሶች ጋር ተያይዞ ከውጭ የሚመጡትን በማስቀረት ሙሉ ለሙሉ አልሜዳ እነዛ ምርቶች እንዲያመርት እንደ ሬንጀር አይነትም የአሶላ ሌሎች ከዚህ ከወታደራዊ አገልግሎቶች ጋር ተያይዙትን ሙሉ ለሙሉ ለሰራዊቱ እንዲያመርቱ ነው ያደረጉትና በቁጥር እንኳን ብታየው ወደ 200,000 ሰራዊት እንደው አለ ተብሎ ቢታሰብ እና እነዚህ ሰዎች በአመት ውስጥ 1000 ብር የልብስ ባጀት አላቸው ብትል ከእያንዳንዱ ወታደር 1000 ብር አልሜዳ ይወስዳል ማለት ነው በአመት እና ይሄም በ200,000 ማባዛት ነው ሶ በዚህ መልኩ የኢኮኖሚውን የመጠቀም ሁኔታ ነው በሌላም በኩል ስራ አጥም ከመፍጠር አንፃር ወደ 40,000 ሰራተኛ ነው አልሜዳ ቀጥሮ ያለው
ይሄ ይቅርታ የት ነው የቀጠረው
40,000 ሰራተኛ እዛው እንግዲህ ይሄም አሁንም ከራሱ ከአልሜዳ ጨርቃጨርቅ ማርኬቲንግ ዳይሬክተር እዚህ መጻፉ ላይ ታገኛለህ ለሪፖርተር በሰጠው መግለጫ በልብስ ስፌትም እንግዲህ 3 ነው 3 አራት ፋብሪካ ነው ያለው አልሜዳው እዛው መቀሌ ውስጥ ማለት ነው እንግዲህ ተሰስተዋል ምናልባት ወደ ሌላ ይስደናል እንጂ አልሜዳ ጨርቃጨርቅ ዝም ብሎ አይደለም ጨርቃጨርቁም ያመርተው ከዚህ ወልቃይትና ጠገዴ እነዚህ ከአማራ ክልል ተቆርሰው የተወሰዱ ቦታዎች ላይ ጥጥ ይመረታል ያንን ጥጥ የሚያመርተው ህይወት ሜካናይዜሽን የሚባለው አንዱ የኤፈርት ኩባንያ ነው ጥጡ በጣም በብዙ 100,000 ቶኖች ነው የሚመረተው ያንን ጥጥ ወደ መቀሌ ወስዱታል መቀሌ ውስጥ ብሩክ ኬሚካል የሚባል ሌላ ትልቅ ሂውጅ በ7 ቢሊዮን ብር ያቋቋሙት ፋብሪካ አለ ይሄ ቀለም ምናምን እያመረተ ክር ምናምን የሚያመርት ነው ከነዚህ ከጥጡ ከምኑ ክሮቹን የሚያመርት ነው ከክሩ ወደ አልሜዳ ሄዳል ጨርቃጨርቁን ይመርታል እዚህ ለአልሜዳ ቁጥር 2 ደግሞ አለ ሌላም ጨርቃጨርቁን ወደ ስፌት የሚቀይር ያልመዳጨር ካጨርቅ ስፌት እሱም ከአስር ሺህ በላይ ሰራተኞች ያለው ነው። ስለዚህ በዚህ መሰረት ትስስር ፈጥሮ ከአርባ ሺህ በላይ ሰራተኞች ቀጥሮ በመቀሌ ውስጥ የሚሰሩበት ነው እና ያንን ለማሳያ ነው የቀረበው። ይህን ነው ማለት እንፈልገው።
እንዳልከው የሚሊተሪውን ብቻ ከሁለት መቶ ሺህ ቢሆን በተጨማሪ የተማሪዎችንና የመምህራንን ልብስ በቁጥጥሩ አርጓል የሚል ጽሑፍ ያየው መሰለኝ። እስቲ ስለ እሱ ብታስረዳን።
እሱ ገና እኔ ያለው ጥናት ላይ ነው የነበሩት። እንደ ሞዴል አዲስ አበባን ሞዴል አርገውት እና እዛው መቀሌ ውስጥ እንደ ሞዴል አርገው ከረጅም ጊዜ አኳያ የዚህ የተማሪዎች ዩኒፎርም በሁሉም ለማምረት በሞዴልነት ነው የተያዘው። አይ ቲንክ ከመቀሌ ብዙ የተሻገረ አይመስለኝም፣ ግን ከረጅም ጊዜ አኳያ አቅዳቸው አልመዳጨርቃጨርቅ በትምህርት ቤት ውጤቶች ላይም ምርቱን እንዲያበርት ነው። ይሄ ገና በሞዴል ደረጃ የተያዘ ነው። መጽሐፉም ላይ ተቆነ እንደ ሞዴል ነው የቀረበው፣ ሙሉ ለሙሉ የተስፋፋ አይደለም።
የሞሰብን የሲሚንቶ ፋብሪካ በተመለከተ ደግሞ አይ ዶንት ኖው እንግዲህ አንተ ትደግመው እንደሆነ አላውቅም እንጂ የሞሰብና የሙገር ሲሚንቶ ፋብሪካዎች ምንድን ነው የሚባሉት የቦርድ ሊቀመንበር የሆነው መስፍን ስዩም ነው የሚል ያነበብኩ መሰለኝ። ትክክል ነው ያነበብኩት?
መሶቦ እንግዲህ ምንድነው ያው ኤፈርትን መረዳት ያለብን በትላልቅ የኢኮኖሚክ ተቋማት ላይ ነው ስራውን የሚሰራው እና በአምስት ትልልቅ ዘርፎች ነው ያሉት። አንደኛው የዚህ የኮንስትራክሽን ዘርፉ ትልቅ በጣም በአገሪቷን የኮንስትራክሽን ዘርፍ ለመቆጣጠር እቅድ አውጥቶ የሚንቀሳቀስ ነው። መሶቦ ብቻ ሳይሆን መሶቦ አለ፣ ትራንስ ኢትዮጵያ አለ፣ ሱር ኮንስትራክሽን አለ። እነዚህ ተቀናይተው ነው የሚሰሩት። የትራንስፖርት ዘርፉን ደግሞ ሌሎች አሁን ሱር የጠቀስኩልህ አለ፣ ሌሎች ጉናም ጋዝ፣ የንግድ ዘርፉም የሰርቪስ ሴክተሩም አለ። የማዕድንም በተመሳሳይ እንደ ኢዛና የሌሎች የእብነበረድ ተቋማት አሉት። ስለዚህ በዘርፍ በዘርፍ የተከፋፈሉ ናቸው። ሶ መሶቦን ስናስብ መሶቦ የኮንስትራክሽን ዘርፉን የኢትዮጵያን የኮንስትራክሽን ዘርፍ ለመምራት የተቋቋመ ነው። እንግዲህ ይህም ከአልመዳ ጨርቃጨርቅ ጋር ተመሳሳይነቱ ምንድን ነው? አልመዳ አቃቂ ጨርቃጨርቅን እና ሌሎች እነዚህ አርባ ምንጮችን ለማጥፋት የሄደውን ያህል ይሄ መሶቦ ሲሚንቶም በኢትዮጵያ ውስጥ በጣም ታዋቂ እና ተወዳጅ የነበረውን ሙገር ሲሚንቶን የማዳከም ስራ ሰርቶ ነው የተነሳው። እና እንግዲህ የሚያሳዝነው ቅድም እንዳልከው የትግራዩ ስዩም መስፍን የውጭ ጉዳይ ሚኒስትሩ እዚህ የቦርድ ሰብሳቢ እና የቦርድ ምክትል ሆኖ ለኤፈርት እዛ ሄዶ ግን ለሙገር ሲሚንቶ የቦርድ ሰብሳቢ ነው የሆነው። እና ሁለት አንድ አይነት ምርቶችን ለሚያመርቱ ሰዎች አካላት ሄደ ሁለት ቦታ ቦርድ ልትሆን አትችልም። በሳይንሱም ኮንፍሊክት ኦፍ ኢንትረስት የሚባለው አንዱ አንዱን ግጭት የሚፈጥርበት ነው። ያ ብቻ ሳይሆን ያው ታስታውስ ከሆነ ሆን ተብሎ የመሶቦ ሲሚንቶ እንዲሸጥ ሙገር ፕሮዳክቱን እንዲቀንስ ተደርጓል። በብዙ ጊዜ ጫና ተደርጎበታል። ያ ብቻ ሳይሆን አሁን ለምሳሌ የአባይ ግድብን እንደ አንድ ምሳሌ ብትወስድ ለአባይ ግድብ የሲሚንቶ ምርት የሚያቀርበው መሶቦ ሲሚንቶ ፋብሪካ ነው። ሌሎች አዲስ አበባ ላይ የሚካሄዱ የነዚህ 20,000 40,000 100,000 የሚባሉ የኮንዶሚኒየም ቤቶች በብዛት ሲሚንቶ የሚያቀርበው የመሶቦ ሲሚንቶ ፋብሪካ ነው። ስለዚህ ሙገርን በማዳከም ሲሚንቶ ፋብሪካውን ማሳደግ፣ ይሄ ደግሞ የፖለቲካ ውሳኔ የሚሰጡ ሰዎች የቦርዱ የዛኛውም የዚህኛው አድርጎ የማድረግ ስራዎች በግልጽ የተሰሩበት ነው። ይሄ በመረጃና በማስረጃ የተደገፈ ነው።
ባልሳሳት ካረሳሁት በስተቀር እዛው መጽሐፍ ላይ ስለ ሙገር ስትጽፍ የሙገር ኢንጂነሮች እና የቴክኒክ ኃላፊዎች ሙገርን ለማሳደግ ኳሊቲውን ከፍ ለማድረግ አንዳንድ ሀሳብ ሲያቀርቡ በስዩም መስፍን ውድቅ ይሆንባቸዋል። አልፎ ተርፎ መጥፎ ጽሑፍ ይጻፍና ይላክባቸዋል የሚል ነገር ያየው መስሎኛል። ስለሱ እስቲ ብታስረዳን።
እንግዲህ በጥቅሉ ምንድነው የዚህ ምናልባት መጽሐፉ ላይ የኢኮኖሚክ ኢንስትሩመንት እና የፖለቲካ መሳሪያዎች የሚል አለ። የአንዱ የነዚህ ምናልባት ምዕራፍ 3 መሰለኝ አቀራረብ ማሻሻያ የምትል ነገር አለች እና የኢኮኖሚ መሳሪያዎች መጠቀም የፖለቲካ መሳሪያዎች መጠቀም ማለት ምንድነው? በሌላ አነጋገር የኤፈርት ኩባንያዎች እንዲያድጉና እድገታቸው እንዲያሳዩ የመንግስት ስልጣንህን ተጠቅመህ ሌላውን መድፈቅ ማለት ነው። ይሄ ኢኮኖሚክ ኢንስትሩመንት የሚባለው ለምሳሌ ቀደም እንዳልኩ ምርታቸውን በሰፊው ወደ ገበያ እንዳያወጡ ማድረግ፣ በተለያየ ምክንያት ተበላሽቷል ፋብሪካው ወዘተ በማለት ማዳከም፣ ጠንካራ የማኔጅመንት ሰዎች ካሉ ለምሳሌ ሙገር ላይ የነበሩት ጠንካራ ኢንጂነር ነው የነበሩት፣ በተለያየ መልኩ የግምገማ የሚባል ነገር አለ ያው ከርቅ የምትሰሙት፣ በሱ በማድረግ ከስራው ላይ ዲስከሬጅ እንዲሆኑ። እንግዲህ የሙገር ሲሚንቶ ፋብሪካ ስራ አስኪያጅ የነበሩት ሰው ወደ በሙስና በምናምን ተብሎ ነው ወደ እስር ቤት የተጋዙት እና በዚህ መልኩ ሌላውን ተቋም የማዳከም ስራ ይሰራል እና ከዛ አንጻር ነው እዛ መጽሐፍ ላይ የተጻፈው።
ኤርሚያስ ስለ ብሔራዊ ባንክና አሁን ትልልቆቹን ነው የምናነሳው፣ በጣም ብዙ አሉ የሚያሳዝኑ ታሪኮች፣ ግን ትልልቆቹን እናንሳና ንግድ ባንክ ለኤፈርት ድርጅቶች ገንዘብ አበድሮ አላበደርኩም እያለ ይል ነበር። ይሄንን እንኳን ሪፖርተር ጋዜጣ ላይ ሁሉ እንካሰላን ተይዘውበት ነበር። ያን ገንዘብ መጨረሻ ላይ ማመኑ አልቀረም፣ ግን በመንግስት ትዕዛዝ መክፈል ስላልቻለ እዳው ለብሔራዊ ባንክ ይግባ የሚል ጽሑፍ አንብቤ ያለውና እስቲ አጠራ አድርገ ይሄን ሪሌሽን ብታስረዳን።
እንግዲህ የዚህ የኤፈርት የፋይናንስ ምንጭ ምንድነው የሚለውን ለማሳየት ነው። ምናልባት ለአድማጮች ግልጽ እንዲሆን የዚህ መጽሐፍ ማዕከላዊ ነጥብ ያለው ምዕራፍ 5 ላይ ነው፣ የማስታወሻው አስኳል የሚል እና ይሄ ምንድነው የሚለው ይሄ የማስታወሻው አስኳል አቶ መለስ የጻፈው ነው በህይወት እያለ ጽፎት፣ ግን ለካድሬዎች ተበትኖ ለህዝብ ያልተበተነ የእሱ ንግግሮች ናቸው። እና አሁን ለምሳሌ የፋይናንስ ምንጩን ሲናገር አቶ መለስ ከበረሃ ባገኘ ነው ገንዘብ በጦርነቱ ጊዜ ባገኘ ነው ምናምን ብሎ ነው የሚለው። እና እሱ ትክክል ነው ትክክል አይደለም የሚለው ነው ለማረጋገጥ አንዱ የተጻፈው። እና እዚህ የፋይናንስ ምንጩ የኤፈርት ጋር ስትሄድ ከአራት አምስት በላይ የፋይናንስ ምንጭ አለው። አንደኛው አንተ እንደጠቀስከው ከብድር ይበደራል። ከተበደረ በኋላ ያንን ብድር የተበላሸ አካውንት ውስጥ እንዲገባ አድርጎ ብድሩን የማይመልስበት ሂደት በይሄ ራይት ኦፍ የሚያደርግበት ሁኔታ ነው። ሌላው የማጭበርበር ነው የፋይናንስ ምንጩ። ሌላው በመንግስታዊ ስልጣንን በመጠቀም አስገድዶ ለመንግስት ተቋማት ምርት በመሸጥ ፕሮዳክቶቹን ወደ ውጪ በታክስ ሳይከፍል በመላክ ወዘተ የሚገኙ የፋይናንስ ምንጮች ናቸው። ስለዚህ ከነዚህ ውስጥ አንዱ ለባንክ ብድር ይበደራሉ። ብድር ከተበደሩ በኋላ ያን ብድር የማይከፍሉበት ሁኔታ ነው የተፈጠረው። ይሄ አሁንም በኤፈርት እና በሪፖርተር ጋዜጣ ላይ ለተከታታይ ለስድስት ለሰባት ሳምንታት በአታካራ መልኩ ወጥቶ በኋላ የተረጋገጠ ነው እና ያው መጀመሪያ እነዚህ መስኮ ሲሚንቶ፣ አልመዳ ጨርቃጨርቅ እና አዲስ መድኃኒት ፋብሪካ ከአንድ ነጥብ ምናምን ቢሊዮን ብር በላይ ይበደራሉ። ከዛ ያንን ብድር ሳይከፍሉ ሲቀሩ ያው ሪፖርተር በወቅቱ ከአቶ መለስ ጋር ተጣልቶ ስለነበረ እና ይሄ ሚስጥር ስለሚያውቅ ቀጥታ ጋዜጣው ላይ ያወጣ። ከዛ ክትትል ሲደረግ እንደ ሰፈር ሌባ እንደዚህ እንደ አካባቢ አጭበርባሪ ሄደው ዶሴውን ነው ያወጡት ከንግድ ባንክ ውስጥ ማህደሩን እስከ ማውጣት ደረሱ። ያ ማህደር ሲወጣም ስለደረሰው ማህደሩ መውጣቱን ተናገረ። በኋላ ንግድ ባንክ አይኑን አጥቦ እኛ ለይፈርታ አበደርንም ውሸት ነው ሪፖርተር በፊክስ ለፊክስ ገጽ እንድታወጣለው እርግጥም ለይፈርታ አበደረም። እንግዲህ ምንድነው እዚህ ጋር የነበረው ኤፈርት በስሙ አልተበደረም። የተበደረው መሶቦ ሲሚንቶ ፋልመዳ ተርካተር አዲስ መዳኒ ፋብሪካ በሚል ስም ነው የተበደረው በተናጠል ስም ማለት ነው። ስለዚህ ሱወጣ ይሄ ነገር ሲታወቅ ወደ ከንግድ ባንክ ብድሩን ወደ ልማት ባንክ ወሰዱት። ልማት ባንክ እንግዲህ የመንግስት የመወሰድ ስልጣን አለው ልማት ባንክ ላይ። ስለዚህ የመወሰድ ስልጣናቸውን ተጠቅመው ያ ባንክ ያ ብድር እንዳይሰበሰብ እና የተቃጠለ በሚል እንዳይሰበሰብ ተደረገ። በዚህ ምክንያት እንግዲህ ከኢትዮጵያ ገንዘብ የሆነ ከአንድ ነጥብ ምናምን ቢሊዮን ብር በላይ ያው ሟቀሊጥ ሆኖ ቀረ ማለት ነው። እና እሱን ስቶሪ ለማሳየት ነው የገባው።
ለአድማጮቻችን የልማት ባንክ ባጭሩ ምንድን ነው? ከየት ነው የሚያመጣው ገንዘቡን? ምንድን ነው አላማው? ስራው ምንድን ነው ባጭሩ?
የልማት ባንክ እንግዲህ ያው ሲያሜው እንደምትሰማው ልማት ነው የሚለው። ምንድን ነው እነዚህ የመንግስት ድጋፍ የሚደረጉ እና ትኩረት የሚደረጉ የልማት ስራዎች ላይ በልዩ ሁኔታ መንግስት ብድር የሚያበድርበት ነው። ይሄ ልማት ባንክ ከኮሜርሻል ባንኩ ከንግድ ባንኩ ትንሽ ለየት የሚያደርገው ምንድን ነው? የቁጥጥር አድማሱ በተለይ እነዚህ የአይኤምኤፍ ወርልድ ባንክ እነዚህ ፋይናንሻል ተቋማት ብዙ ቁጥጥር የሚያደርጉበት አይደለም። እነ ንግድ ባንክ ላይ ግን ከፍተኛ ቁጥጥር አላቸው። እና ልማት ባንክ ከሞላ ጎደል የመንግስት አስፈጻሚው አካል ላይ እነዚህ ቦርድ ሰብሳቢው ከአቶ መለስ ጀምሮ እና አቶ በረከት እና አቶ አባይ ጸሐዬ እና እዛው ንግድ ባንክ ላይ ይቅርታ ልማት ባንክ ላይ የማይተ ከሆነ ፕሬዚዳንቶቹ ስራ አስፈጻሚዎቹ ከሆነ የትግራይ ሰዎች ናቸው። እና ሙሉ ለሙሉ የመንግስትን ውሳኔ የሚደግፉና የመንግስት ብዙ የእነዚህ የአይኤምኤፍ ወርልድ ባንክ ጣልቃ ገብነት የማይታይባቸው ናቸው። እንግዲህ መረጃውም እንደሚያሳዩ ታይተው ከሆነ ልማት ባንክ እስከ ዛሬ ካበደራቸው ብድሮች 40% የሚሆነውን ያበደረው ለእነዚህ ለኤፈርት ድርጅቶች ነው። እሱ ራሱ በጣም አስደንጋጭ ነው። ይሄ በመረጃና በማስረጃ የተቀመጠ ነው። እንደውም በአንድ ወቅት እዚህ የሚሊኒየም እንትኑ ዩቤሊዩን ሲያከብር ካበደረው 3 ቢሊዮን ከያዘው እቅድ ውስጥ 1.5% ለመሶቦ ሲሚንቶ ነው ቢሊዮን ብር ነው ያበደረው። እና 50% በላይ ለአንድ ፋብሪካ ከ50% በላይ የሚያበድርበት ነው። እና ኦልሞስት ልማት ባንክ ማለት ከሞላ ጎደል የኤፈርትን ኩባንያዎች ለመደገፍ የተቋቋመ ነው ቢባል ማጋነን የሚሆን አይደለም። ያ በዳታ ተቀምጧል። ይህን ነው ማለት እንፈልገው።
ኤርሚያስ፣ አንድ በጣም ያሳዘነኝና የሚያሳቅቅ ያነበብኩት የጻፍከው 3 የዳቦ መጋገሪያዎች ደርግ ያሰራቸውን የዳቦንና የምግብ ችግርን ለመቀነስ ብሎ አዲስ አበባ ውስጥ ያስተከላቸውን በልዩ ጥንቃቄ ያስተከላቸውን ፋብሪካዎች ወያኔ አዲስ አበባን ከተቆጣጠረ በኋላ ቀስ በቀስ እንዲጠፉና ወደ መቀሌ እንዲገቡ አደረገም ይላል። አጠር አድርገህ እስቲ ስለሱ ንገረን።
እንግዲህ ምንድነው ያው እኔም አዲስ አበባ ልጅ ስለሆንኩኝ ይሄን ነገር በደንብ በአካልና በእንትን አቀዋለሁ። በ1977 ድርቅ ጊዜ የዚህ ከፍተኛ ኢትዮጵያ ውስጥ በደርግ ጊዜ ገባ ድርቅ የዛኔ ደርግ ካደረጋቸው ምናልባት በጎ ነገሮች አንዱ ጣሊያን ሀገር ሄደው የዚህ የዳቦ ማምረቻ መለስተኛ ፋብሪካ ልትላቸው የምትችላቸው ማሽኖችን ነው ያመጣው። በወቅቱ ኦልሞስት ከ20 ሚሊዮን ብር በላይ መሰለኝ የፈጀው። እና እነዛ የዳቦ መጋገሪያ ማሽኖች ወይም መለስተኛ ፋብሪካዎች ያልኩህ በአዲስ አበባ 3 ቦታ ነው እንዲተከሉ ተደርጎ የነበረው። ብዙዎቹ ምናልባት አዲስ አበባ ላይ ያሉ ሰዎች የሚያውቁት ከሆነ በቄራ አካባቢ ላይ ወደ ሌሎች 2 ቦታዎችም ከፒያሳ ወደዛም
ራስ ደስታ ሆስፒታል አካባቢ ብለናል።
ራስ ደስታና አንድም ሌላም ቦታ አለ። ሶ እነዚህ 3 ቦታዎች ላይ ህዝቡ ቢያንስ ዳቦ ገዝቶ እንዲበላ በማለት ከጣሊያን ያስመጣቸው ማሽኖች ተተክለው ነበረ። እዛ ሰራተኞችም ተቀጥረው የሚሰሩበት በርካታ ብር የሚገኝበት እና እንግዲህ አንዱ ማሽን በወቅቱ እስከ 6000 ምናምን ዳምቦ ዋድ ግዜ የሚተፋ እንደውም ታታውስ ከሆነ ምናልባት በዛ ወቅት ከዛ ተነበራችሁ የማይክል ዳቦ የሚል ከፍትነቱም ከትራፉ ምንም ተነስቶ ማይክል የዛን ሰሞን ታዋቂ ስለነበረ ማይክል ዳቦ ነው የሚባሉትና ያንን ለአዲስ አበባ ህዝብ በሰፊው ሁኔታ ሲሰጥ የነበረ ዳቦ እነሱ ከገቡ በኋላ ያው ምርቱንም እንዲቀንስ ሰራተኞቹ እንዲቀንሱ ተደረገ። በሂደት ከተረሳ በኋላ ማሽኑ ተነቅሎ ወደ ትግራይ ነው የተወሰደውና በዚህ መልኩ ነው ወደ ትግራይ ንብረት ሊወሰደው የሚለው እንደማሳያ ነው። እንደማንኛውም ሰው ያሳዝናል። በተለይ ለኛ ለአዲስ አበባ ልጅ ለነበረ ሰዎች ትዝታውም ስላለን እንዲህ አይነት ነገር ነቅለ ወስደህ ምንም አይነት ንብረት ከህዝብ አለው ሰርኩም ብለስተል እንደ መሳቂያ ነው የሚሆነውና እንደማሳያ ይቀርበ ነው እዛን መጽሐፍ ላይ።
ኤርሚያስ ስለ መጽሐፉ ላይ ብዙ ነገሮች ጽፋለ ሪሊ የኢትዮጵያ ድምጽ ሬዲዮ ይሄን መጽሐፍ ኢትዮጵያኖች አግኝተው እንዲያነቡ በተደጋጋሚ ምክራችንን እንለግሳለን። ማን እንደሆነ ወያኔ ምን አይነት አስተሳሰብ እንዳለው ለማወቅ ይረዳል። መጽሐፉ ላይ ከዚህ በፊት የጻፍከው መጽሐፍ ላይ ያስተማርካቸው አራተኛ ክፍል፣ ሶስተኛ ክፍል፣ ስድስተኛ ክፍል ወዘተ አንተ አስተማሪ ሆነ ያስተማርካቸው ሰዎች ጄኔራል ሆነው አገሪቱን ይመራሉ እንደው በአጠቃላይ ስናወራ እውነት ነው? እንዴት ይታያል? ምን ይተሰማሃል? እንስታስበው
ያው ምልህ ሚሊተሪ የነበረውን ሚሊተሪ ሲያባርሩት ሙሉ ለሙሉ ያለፈውን ሰራዊት የኢትዮጵያ ሰራዊት ሲያባርሩ እነሱ ሰራዊት እንደሚሆኑ ምንም ጥያቄ አልነበረም። እና እንግዲህ ልዩነቱ ምንድነው ለብዙ ሰው ከግንዛቤ እንዲገባ አንድ ተራ ወታደርና አንድ ጄኔራል ማከል የችሎታም የዚህ የትምህርት ዝግጅትም የስልጣናም ልዩነት የለም። በቃ ያጋጣሚ ነገር ነው። ከሪ ጄኔራል ተሆናለህ፣ ከሌ ሻለቃ ተሆናለህ፣ ከሪ ኮሎኔል ተሆናለህ የተባለው ምክንያቱም ሁሉም ከበረሃ በኩል መልኩ ነው የመጡት። አንድ ሳንስ ይበሉ ነው የነበረው። ጥላቻቸው እኩል ነው ለኢትዮጵያ ህዝብም በተለይ ለአማራ ተወላጆች ያላቸው ጥላቻ አንድ አይነት ነው። ምናልባት እንግዲህ ለየት የሚያደርገው አንዳንዶቹ የቅርብ ዘመድ ሊኖራቸው ይችላል። ከፖለቲካ መሪዎቹ ጋር ቅርብ ሊሆኑ ይችላሉ ከነመለስ እና ከሌሎቹ ጋርና በጀነራሉ መሐከልና በአስር አለቃ ወይም ለነገሩ ብዙዎቹ ታጋዮች ከመቶ አለቃ በታች አልሆኑ እና በመቶ አለቃው መሐከል አንዳችም የሆነ የብቃት የትምህርት ዝግጅት የአገልግሎት ዘመን ልዩነት የሌለበት ነው። ምናልባት በጣም ደግሞ ወደ ውስጥ ከገባን ጄኔራሎቹ የአድዋ ልጆች ሊሆኑ ይችላሉ፣ ጄኔራሎቹ የአክሱም ልጆች ሊሆኑ ይችላሉ፣ መቶ አለቃዎቹ ደግሞ የውቅሮ ወይም እንደዚህ እነሱም እርስ በራሳቸውም ስለሚፎካከሩ እንደዛ ሊሆኑ ይችላሉ። በዛውም ውስጥ ልዩነት ያለበት ነው እና አንዱ ነጥብ ሁሉም አልተማሩ ሰው ደግሞ ጄኔራል መኖር ነበረበት፣ ኮሎኔል መኖር ነበረበት እንደው በአጋጣሚ የተደረገ ምደባ ነው። በሁለተኛ ደረጃ ስታወዳድረው ከቀድሞ ጋር ከነበረው እንግዲህ በና በዓለም አቀፍ ደረጃ መስፈርት አስቀምጠህ አንድ ሰው ጄኔራል ለመድረስ ምንድን ነው ማሟላት ያለበት ብለስ በጣም ያስደነግጣል። ይሄ የዓለም አቀፍ ስታንዳርዶችም አሉ። አንድ ሰው ከሀያ ዓመት በላይ ሳያገለግል ይሄ ነው የሚባል ጦርነት ሳይመራ ይሄ ነው የሚባል ጀብዱ ሳይፈጽም ጀነራል የሚሆንበት ነገር የለም። ግን አስቂኙ ነገር በኢትዮጵያ ታሪክ ውስጥ እንኳን የሌለ ለመጀመሪያ ጊዜ ሙሉ ጀነራል የተፈጠረባት ኢትዮጵያ አሁን ነው። ሙሉ ጀነራል የሆነው ሰው ከ11ኛ ክፍል የሆነበት ሁኔታ ነው የምታየው። በሴቶቹም ደረጃ በኢትዮጵያ ታሪክ ውስጥ ሴት ሁለት ጀነራሎች የተፈጠሩት በዚህ ዘመን ነው። ምንም አይነት የትምህርት ችሎታ የሌላቸው ሲቪል ሰርቪስ ኮሌጅ ገብተው ወጡ ልጆች ያሉበት ነው እና አጠቃላይ ወታደራዊ ስርዓቱ ከትንሽ ከአፍሪካም ከምንም እንደው ከሶማሊያም በባሰ ሁኔታ ያለ ግን በስጋና በደም ትስስር ጀነራል ኮርኔል የተሆነበት ምንም አይነት አካዳሚክ ችሎታ የሌለበት ሁኔታ ነው። በጥቅሉ ይሄን ነው ማለት የምችለው።
ኤርሚያስ ወደ አሁኑ የፖለቲካ ሁኔታ ስንመለስ በአሁኑ ጊዜ በዳያስፖራም በአገር ቤትም ትግሉ በተለያየ መልኩ እየተካሄደ ነው። ግን አንዳንድ ታዛቢዎች እንደሚሉት በተናጠል ነው የሚደረገው የሚሉ አሉና ባጭሩ ሰዓታችንም እየደረሰ ነው። ይሄ ትግል የተቀነባበረ ሆኖ ለውጥ ባጭር ጊዜ ውስጥ እንዲመጣ በውጭም በአገር ቤትም ያለው ምን ማድረግ አለበት ትላለህ? በምን አይነት ሁኔታ መታገል አለበት ትላለህ?
እንግዲህ አጠቃላይ እኔ ሁኔታውን ካየሁት የህዝባዊ እንቢተኝነቱ ከሁሉም ቦታ እኩል ነው። ምናልባት አንዳንድ ወይ ትግራይ ላይ በተለየ ሁኔታ የኢኮኖሚ ተጠቃሚነቱ ስላለ ትንሽ ለየት ሊል ይችላል እንጂ በአማራ አካባቢ ያለው የበደል ጭቆና እና በኦሮሚያ ያለው የበደልና ጭቆና በይዘቱም በአይነቱም ልዩነት የለውም። በኦሮሚያ ያለውና በሶማሊያ ያለው በአፋር ስለዚህ በአጠቃላይ በኢትዮጵያ ውስጥ ያለው የእኩል ተጠቃሚነት ያለ መሆን የፖለቲካ ስልጣን አለመያዝ የራስን በራስ የማስተዳደር ችግሮች የፖለቲካ መብቶች እነዚህ በሙሉ እኩል የተጨፈለቁና ከአንደኛው ቦታ አንደኛው ቦታ ይሻላል የሚባልበት አይደለምና ይሄ አንዱ መነሻ ነው። በአጋጣሚ ሆኖ ይሄንን አመጽ ሊያነሳሱ የሚችሉ ነገሮች ትናንሽ የሚመስሉ ግን እንደ መነሻ የሚሆኑ ነገሮች መፈጠር አለባቸው። አሁን ለምሳሌ የኦሮሚያው አመጽ ስናየው በአንድ ጊዜ ሁሉም ቦታ አይደለም የተሰራጨው። እዛች ግንጭ የምትባል ቦታ ላይ በማትጠበቅ መልኩ ከዚህ ከመሬት ከምን ጋር ተያይዞ ተነሳው አጠቃላይ ኦሮሚያን አዳረሰ። የአማራም ክልል ብታየው የኮሮኔሉ ጋር ተያይዞ የወልቃይት ምናምን ተነሳ ጠቅላላ አማራ ክልልን አዳረሰና ሁሉም ጋር መንስኤ ይፈልጋል ብዬ አስባለሁ። እኔ የሆነ የአካባቢያዊ ሆኖ ሊያቀጣጥል የሚችል ነገር ከዛ በተረፈ ግን የተካሄደው እንቅስቃሴ ውጤቱን ማየት በጣም ጠቃሚ ይመስለኛል። ለኔ ምንድነው አቺቭ ያደረግነው ምንድነው አቺቭ ያላደረግነው የተገኙ ድሎች ምንድናቸው የሚቀሩ ነገሮች ምንድናቸው እሱን በደንብ መመልከት ያስፈልጋል። በኔ እምነት አንዱ የተገኘው ድል በህብረተሰብ ደረጃ ፍራቻ የተቀነሰበትና ሰው ከፍራቻ የወጣበት ሁኔታ ነው ያየሁት። ሶ ከፍራቻ የወጣ ማህበረሰብ ደግሞ ለለውጥ የቅድሚያ ዝግጅት ነው። መፍራት ያቆመ ህዝብ ስርዓት ለመለወጥ ትልቅ ጉልበት አለው ብዬ ነው ማስበውና በአጠቃላይ በኢትዮጵያ ደረጃ ፍራቻ ተቀንሷል። ያው እንዳየኸው በኢሬቻ ላይ ያ ሁሉ ሚሊየን ህዝብ ተሰበሰበበት ማይክ ተቀምጦ ነው ዳውን ወያኔ ነው ሞር ወያኔ የሚል ነገሮች የተሰሙት። ሶ ፍራቻ መቀረፉ ትልቅ ድል አድርጌ ነው ማስበው ነው።
በመጨረሻ አንድ ሁለት ደቂቃ አለችኝና እሷን አንድ ጥያቄ ልወርውርና በዛው እንሰነባበት። አቶ ጠቅላይ ሚኒስትሩ አዲሱ ጠቅላይ ሚኒስትር ወይም ደግሞ ከአቶ መለስ በኋላ የተሾሙት የካቢኔ ሹምሽር አድርገዋል። ኢትዮጵያ ህዝብ የሚለው ምንድነው? ጉልቻ ቢቀያየር ወጣ ያጣፍጥም ይላል የሚለው አሉና አንተ የካቢኔውን ሹምሽር እንዴት ታየዋለህ?
እንግዲህ ይቅርታ አሳጥሬ ለመናገር ይሄ አመጽ ለየት የሚያደርገው ባህሪው ምንድነው? የህዝብ አመጽ ነው። ከፓርቲ ጋር ምንም አይነት ትስስር የለውም። ስለዚህ እነሱም ሂስትሪ ቢያመጡ ኢቭን እኮ አንድ አስተያየት ሰጪ ምናልባት ኢሳት ላይ ሰምተህ ከሆነ የተቃዋሚ ፓርቲ እንኳን መሪ ጠቅላይ ሚኒስትር ቢያደርጉ አሁን ያለው የህዝብ ንቅናቄ የሚገለበት ነገር አይደለም። ስለዚህ ህዝቡ መረዳት ያለበት በውጭም ያለው አካል ያሁኑ የፓርቲ እንትናር የፓርቲ ንቅናቄ አይደለም የህዝብ ንቅናቄ ነው። ከዛ በተረፈ ደግሞ ሁለተኛው ህዝቡ መረዳት ያለበት የናሳ ፒኤችዲ ያለው የናሳ ምርምር ተቋም ዳይሬክተር እንኳን መጥቶ ሚኒስትር ቢሆን የህወሓት አሰራርና ፖሊሲ ስትራቴጂ እስካልተቀየረ ድረስ ለውጥ ማምጣት አትችልም። ትልቁ አሰራራቸው ማዕከላዊነት የሚባል ነው። ዲሞክራሲያዊ ማዕከላዊነት ዲሞክራሲ ቢል ጨምሮበታል። ግን ከሁለት እና ሶስት የሆኑ የህወሓት ሰዎች የሚያመጡትን ከላይ የወጣ መመሪያ ማስፈጸም ነው ወደታች ምንም ብትሆን ምንም ማለት ነው ኢቭን ሚስተር ኦባማም እዛ ቢሄድ ስራቱ ስካል ተቀየረለት በግለሰብ ደረጃ የሚያመጣው ለውጥ አይኖርም እና ይሄ በጣም ግልጽ መሆን ያለበት ነገር ነው እና የዶክተሮች መሰባሰብ የፕሮፌሰሮች መሰባሰብ ቴክኖክራቶች ነው የሚሆኑት እንጂ ፖሊሲ ማውጣት አይችሉም ስትራቴጂ ማውጣት አይችሉም ከፖሊሲ ውጪ መሆን አይችሉም ከመገዛት ውጪ ምንም ነገር መቻል አይችሉም እና ትልቁ ነገር ምንም አይነት ለውጥ የሚያመጡ አለመሆናቸው ነው ይሄን ነው ባጭሩ ማለት እንችለው
ታስተላልፋለህ ለኢትዮጵያውያኖች
ያው እንግዲህ ምንድነው እኔ ቀደም ያልኩህ ነው ትግሉ የግዴታ በፍጥነቱ ሊቀንስ ይችላል ሊቀንስም ይችላል ያው ዛ ትላንትና ሪፖርት እንደሰማው ከ11000 በላይ ወጣቶችን ማሰራቸውን እንደው አይናቸውን በጨዋጥቦ ተናግረዋል ምናልባት 11000 ባስር ብታበዛው እንኳን ከ100000 ሰው በላይ ማሰራቸው ማረጋገጥ ይቻላልና ይሄ ማለት ተዳፈነ አለቀለት ማለት አይደለም አፍረህ አፍነህ ምታመጣው ነገር የለም ግን ባክር ጊዜ ትንሽ ጋብና አረፍት ልታገኝ ትችላለህ ያ ወጣት ተመልሶ ሲወጣ በተጠናከረ መልኩ ፍራት ለውጥ የሚያመጣበት ነው 93 ላይ እንደዛ ሆኗል በኢትዮጵያ 97 ላይ እንደዛ ሆኗል አሁን እንደዛ እየሆነ ነውና ትልቁ ነገር ትግሉን ፍጥነቱን መጨመር በጋራ መስራት መጀመር በተለይ በዚህ በኦሮሞ በአማራ በሌሎችም አካባቢ ያለውን አብሮ የመስራት ነገር አጠናክሮ መቀጠል በውጪ የምንገኝ ኢትዮጵያውያን ደግሞ ተደራጅተን ለትግሉ የሚያግዙ ነገሮችን ማድረግ ሚዲያዎች ለመረጃዎች ማቀበል ህዝቡን አይዞ ማለት እንደዚህ አይነት ነገሮችን ማድረግ ተገቢ ነው ይሄ ከሆነ በፍጥነት ስራቱ የሚቀየርበት ሁኔታ ይመጣል ብዬ ነው ማስበው ይሄን ነው ማለት የምችለው እሺ እሺ እኔ ምግዜር ይስጥልኝ በጣም አመሰግናለሁ
ቻችን አንዳንድ አድማጮች እየደወሉ ለምንድን ነው ኢትዮጵያ ድምጽ ሬዲዮ የምሩጽን ጉዳይ ያላነሳው ብለዋልና ግሩም ምን የምትለዋል ምሩጽን ይፍጠርን በተመለከተ
ምሩጽ ይፍጠርን እንግዲህ ኢትዮጵያዊ የኦሎምፒክ ዝነኛ ኢትዮጵያዊ አትሌት ምሩጽ ይፍጠር እንግዲህ ይታወቃል በሞስኮ ኦሎምፒክ በ5000 በ10000 እንደውም በአጠቃላይ በተወዳደረባቸው ውድድር ዘመኖች ከ400 ጊዜ በላይ በማሸነፍ የመንግዜም ድንቅ አትሌት ነው እሱም በተመለከተ ያለው ዜና ምንድነው ሰሞኑን በተለይ የመረጃ ኢቢሲ የሚባል እንትናለ ሚዲያ ተቋም በጣም የሚገርም ነው ከዚህ ዓለም በሞት ተለይቷል ብሎ ፋናና ኢቢሲ ወዲያውኑ ዜናውን አውጥተው አሰራጭተዋል ያን ዜና ተከትሎ ብዙዎቹ ያንን ዜና ሲቀባበሉት ነበርና ምንድነው ሌላው ሰው ሲቀባበልበት የነበረ ሁኔታ ቢያንስ እንደው በሞት አይቀልዱም ብለን ነበር ብለው ብዙ ሰዎች ይቅርታ ጠይቀዋል እንደው በሞት እንኳን እንደው
በሞት ነው?
አዎ በሞት እንኳን ምንም እንደው ብዙ ሰዎች እንደ አክቲቪስቶቹ ከነሱ ላይ ወስደው ነው ዜናውን ያሰራጩትና እንደው እኔም አንዱ ነበርኩኝና በኋላ ዋና ዜና ምንጩ ሲታይ እንደው እነሱ ናቸውና ከጥቂት ደቂቃዎች እንደው ከሰዓታት በኋላ በኢሳት አልሞትኩም አለ ብሎ ኢንተርቪው ያደረገ ማለት ነው።
ወያኔን ማመን ቀብሮ ነው።
አዎ እንግዲህ ቢያንስ ለዚህ እንኳን አይታመኑ ማለት ነውና እንግዲህ እንደዛ አይነት ሁኔታ ተፈጥሯል። ያንን ዜና የሰራውም ልጅ ራሱ መልቀቂያ ማቅረቡንም አድማጮች ደውለው ነግረውናል። ይሄ ዜና እንዲደርስ ያደረገው ይሄ ነው።
እንግዲህ አድማጮቻችን ይሄን ይመስላል የዛሬው ፕሮግራማችን።
በሳምንት
ፕሮግራማችን እስከምንገናኝ
የኢሳት ፕሮግራም እንዳትቀሩ ብለዋል አዘጋጆቹ።
አዎ እንግዲህ ኢሳት የኢትዮጵያ ሕዝብ አይንና ጆሮ ነው። ይሄን የኢትዮጵያ ድምጽ ሬዲዮም ሙሉ በሙሉ ያምንበታል ይደግፈዋልም። ስለዚህ በኢሳት ዝግጅት ላይ እንድንገናኝ ይሁን ይያልን እንሰናበታችኋለን። እስከ ሳምንት
መልካም ሳምንት። እኔም ሚኪም አለ ይሄው
አዲሱ ቴክኒሻናችን ሚኪ አለ። እንግዲህ ከሚቀጥሉት ሳምንታት ጀምሮ ሚኪ ነው ባየር ላይ የሚያስተናግደን። ሚኪ እንኳን ደህና መጣ። Yahoo!